Adams Radio Tabiano. Yeah, best of Katama, Jimmy Ganyo, Yetup Adams Radio Tabiano. In Astalin, Admatchin, Yish Yemitadamutut, Bistukum Katama, Yemiganyon, Yetup Adams Radio Tabiano. Ethiopian Radio, Zotr Ud, the Ethiopian Sat Akutatur, Katotuara Sat, Iska, Sedisat, Bathamana Sendinet Gotten FM Megat, Yumiaskalal phone, Yamaria program, Ahun, Jamra.
Salam. And I still learn with Adma to Chatin English, Yetup Adams Radio, Yemajamaria, Yikrta, Yemachal Russia, Bazi War, Yemachal Russia on Programun Zare Yastala Lufal, Yem Miona Bat McNath, Andoriahal Radio Nun, Barat McNath, Linzagas last seven, Zare Yemachal Russia Programachino. Bazario program action English Ethiopia was the Rason, his bitch of Chafa Batale, Amara, his belay, the Rason of Chafa Batamalakata, program action Matakro, Bazish Askayami, Asayafi, Asakaki, Drigit Layata Korehonal, Stockholm, Italayu, Grochen, Basilkin and Nagagralan. በተለይም ደግሞ በሚቀጥለው ሳምንት ጁላይ 4 ላይ ይሄንን ግድያ አጸያፊ አሰቃቂ ግድያ በተመለከተ የተቃውሞ ሰልፍ ይደረጋል። ግድያውን በመቃወም ግድያው እንዲቆም በመጠየቅ ሰላማዊ ሰልፍ ይደረጋል። ይሄን ሰላማዊ ሰልፍ በተመለከተ አድማጮቻችን ምን እንደሚሉ ተወካዮችም የልጅት ተወካዮችም ግለሰብ ኢትዮጵያኖችም ምን እንደሚሉ ስለ ግድያው ያላቸውን አስተሳሰብ አስተያየትን ይሰጡን እንጠይቃቸዋለን። እሱን እንወያያለን። ከኢትዮጵያም እንግዶች አሉን። ይህንን በተመለከተ ግድያውን በተመለከተ በቀጥታ የሚያስተላልፉልን ሰዎች ይኖራሉ። እንግዲህ ፕሮግራማችን እንደተለመደው እስከ 6 ድረስ ይቆያል። የዛሬውን ይህንን አሳዛኝ ጊዜ የምናሳልፈው በአሳዛኝ ሁኔታ ነው። ከኛ ጋር ሆናችሁ ፕሮግራሙን እንደምትከታተሉ ባለሙ ተስፋ ነን። መልካም ቆይታ ይሁንላችሁ።
ሳሳት ያድዊ ቤት ገደል በሌ ሰው ነፍሴን አንተ አታሳሳት ፍታገስ ባሰብ አንተ የልቤ ሳት
አድማጮቻችን ከዚህ በመከተል ደግሞ ከአንድ አፍታ የተባለው ዩቲዩብ ላይ ያገኘነውን አጥር ያለች የተቀናበረ ስለ ጭፍጨፋው እናሰማቸዋለን።
ሰላም ጤና ይስጥልኝ እንደምናላችሁ የተከበራችሁ የመረጃ ቱዴይ ተከታታዮች ከመረጃ ቱዴይ ለሰዓቱ እንድታደምጧቸው የመረጃተኳቸውን መረጃዎች ይዤ ብቅ ብያለሁ። እስከ ፍጻሜው እንደሁል ጊዜው አብራችሁኝ እንድትቆዩም በትህትና እጠይቃለሁ። የተከበራችሁ ተመልካቾች በሰዓቱ ከመታደምጧቸው መረጃዎች መካከለም ጠቅላይ ሚኒስትር ዶክተር አብይ አህመድ ከተወሰኑ ደቂቃዎች በፊት የተናገሩት ነገር ደርሶኛል። በሰሞኑ እየተፈጠረ ባለ ጉዳይ ዙሪያ በርካቶች እየተቻቸው መሆኑንም ከግንዛቤ በማስገባት የመስላል አጥር ያለ መልእክትን ተናግሯል። ያለፈው ችግሩ አውርስ መከራችንን ሊያረዝመው ይታገለናል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ምን አሉ? ዝርዝሩን ታደምጡታላችሁ ተመልካቾች። በሌላ መረጃ ከድራ ወደ አዲስ አበባ የመጡ ከታገቱት ዜጎች ውስጥ በርካቶቹ ተለቀዋል ሲባል ተዘግቧል። ይህንን በሚመለከት የተሰማውንና አጋቾቹ ምን ይፈልጋሉ በሚለውም ላይ የደረሰን ነገር አጋራችኋለሁኝ። በወለጋ የተፈጸመውን ዘግናኝ ጭፍጨፋ ለማውገዝ አደባባይ የወጡ የአዲስ አበባ ዩኒቨርሲቲ ተማሪዎች በፖሊስ ስለመደብደባቸው ተዘግቧል። ይህንን በሚመለከት የተሰማውን ነገር ወደ እናንተ አደርሳለሁ። ከዚህ ጋር በተያያዘ ሶለማን አብደላ የአዲስ አበባ ዩኒቨርሲቲ ተማሪዎች አትግደሉን ነው ያሉት ሲል የተናገረውን ነገርም የማጋራችሁ ነው የሚሆነው ተመልካቾች። በሌላ መረጃ በምዕራብ ወለጋ በሸኔ የተገደሉ ሰዎች ቁጥር 1600 ደርሷል ብላለች አዲስ ማለዳ። ይህን በተመለከተ የተሰማውን ነገር እንደዚሁም ደግሞ የተወሰኑ እርምጃ የተወሰደባቸው ሰዎች እንዳሉ ሰምተናል። ጊዜያዊ እንዳይሆን እንጂ መንግስት የጠረጠራቸውን የወለጋ ባለስልጣናት በቁጥጥር ስር አውሏል እየተባለም ይገኛል። ማጋራችሁ ነው የሚሆነው ተመልካቾች። አጠራጠር ያሉ በርካታ ጉዳዮችን ይዣለሁ። እስከ ፍጻሜው እንደ ሁልጊዜው አብራችሁኝ እንድትቆዩም በትህትና ጠይቃለሁ። ሰብስክራይብ አድርጉ፣ የደወል ምልክቷን መጫንም አትዘንጉ እያልኩኝ ታዲያ ወደ መረጃዎቹ አሻገርኳቸው።
ቷ ለጆአን እንደታቀፈች ወደማትመለስበት የተሸኘችበት ክፉ ክስተት ተስተናግዷል። የዛ ክፉ ክስተት ስሜት እንኳን በአካባቢ ያለውን ሰው ይቀርና ጉዳዩን በርቀት ለሰማ እንኳን በእንባ ያራጨ ሆኖ ጠባሳው አሁንም ድረስ እንዳለ ነው። የመንግስት ህግን የማስከበር አቅም ጥያቄውስ በገባበት በዚህ ወቅት ታጣቂዎች የሰውን ህይወት ያውም ሰንጋ እየተጣለላቸው እየበሉ እየጠጡ እንደ ቅጠል ማርገፋቸውስ በእውነት አንድ ትልቅ የደህንነት ተቋም አለኝ የሚል መንግስት ሳያውቀው ቀርቶ ነው ወይ የሚለው የማይፈታና ጥርጣሬን የሚጭር ጥያቄ ቢሆን አያስገርምም። ከሰሞኑ ጥቃት በተፈጸመበት የምዕራብ ወለጋው ቶሌ ቀበሌም አስክሬን ለመቅበር እስካቫተር ቢዘጋጅም ባለስልጣናት ስማችን ይጠፋል በማለታቸው በዶማ እንዲቆፈር ታዟልም ሲሉ ከጥቃቱ በታመረ የተረፉ ነዋሪዎች ሲገልጹ ተደምጧል። ጥቃቱ ከተፈጸመባቸው 3 ቀበሌዎች አንዷ በሆነችው ቶሌ ቀበሌ 5 ጎጦች ውስጥ በርካታ ዜጎችም ተገልሏል። ከ2500 በላይ አባወራዎች በሚኖርባቸው በሁሉም ጎጦች ላይ ግድያ መፈጸሙን ነው ነዋሪዎች የተናገሩት። እስካሁን እየወጡ ባሉ መረጃዎች የሟቾች ቁጥር ከ100 200 እና 300 ተሻግሮ 1500ን አልፏል። ሁለት ማሊያ ለብሰው ለሁለት የተለያየ ቡድኖች የሚጫወቱ ፖለቲከኞችም ከዚህ ክስተት ጀርባ እንዳሉ አያጠያይቅም። በአካባቢ ያሉ አንድ ነዋሪ አስተያየት ሲሰጡ ቀንቀን የክልሉ ብልጽግና አባላት ነን በሚል ነዋሪውን ሲያወያዩ ሚውሉ፣ ጀንበር ስታዘገዝግ ደግሞ ሸኔ ከተባለ ታጣቂ ቡድን ጋር አፈሙዛቸውን ደቅነው የሚመጡ ባለስልጣናት ዜጎችን ጨፍጭፏል ሲሉ ከላይ ያነሳነውን ሐሳብ ያጠናክራሉ። እኚሁ የአካባቢው ነዋሪ ሐሳባቸውን ሲያጠናክሩ ከሰሞኑ መከላከያ ሰራዊቱ በቁጥጥር ስር ያዋላቸው የቶሌ ቀበሌ ዋና አስተዳዳሪ አቶ ንጋቱ ኡመታና የቀበሌው ሚሊሻ ጽፈት ቤት ኃላፊ አቶ ኪዳኔ ወርዋር በቶሌ ቀበሌ ስለተፈጸመው ጭፍጨፋ ሁኔታውን በህዝብ ፊት አይናቸውን በጨዋጥበው ተናግሯል። የቀበሌው አስተዳዳሪ አቶ ንጋቱ ኡመታ ኑዛዜያቸውን ሲናገሩ የጊምቢ ወረዳ ዋና አስተዳዳሪ አቶ ባጫና የወረዳው ሰላምና ጸጥታ ጽፈት ቤት ኃላፊ በስልክ ደውለው ከላይ የተላለፈ ትዕዛዝ አለ ፈጽማሉኝ፣ ኦነግ ሸኔ ቅዳሜ የሚያካሄደው ኦፕሬሽን አለ ብለው አስፈላጊውን ትብብር እንዳደርግ ነግረውኛልም ብለዋል ኃላፊው። አቶ ንጋቱ እንደሚሉት አቶ ባጫና የጸጥታ ኃይሉ ኃላፊ ሰራዊቱ ቶሌ ቀበሌ ሐሙስ ማታ እንደሚገባ እኔ አቶ ኪዳነ መረዋና ሳጅን አሰፋ የፖሊስ አባላቱንና የሚሊሻ አባላቱን ከቶሌ ቀበሌ ሐሙስ ለት እንድናስወጣቸው አዘዙንም ብለዋል። የኦነግ ሸኔ ታጣቂ ቡድንም ወደ ቶሌ ቀበሌ ሲገባ ሰንጋ እንዲታረድለትም ታዘናል የሚሉት አቶ ንጋቱ የተባልነውን አድርገናልም ብለዋል። የጸጥታ ኃይሉን ጨምሮ የቶሌ ቀበሌ ዋና ዋና አመራሮች ሐሙስ ለት ቀበሌዋን ለቀው እንዳደሩ የተናገሩት ኃላፊው ከቀበሌዋ በቅርብ ርቀት ሄደው ማደራቸውንም አረጋግጠዋል። ታጣቂ ቡድኑ ሐሙስ ማታ ከገባ በኋላ በቀበሌዋ የተጣለለትን ሰንጋ እየተመገበ አስረሽ ምቹ ሲል እንዳደረም ተናግሯል። አርብ ዕለት ቀበሌዋ ምንም አይነት የመንግስት መዋቅር የሌላት ቀበሌ ሆነች የሚሉት አቶ ንጋቱ አርብ ቀኑን ሙሉ የቶሌ ቀበሌ ሰፊ በመሆኑ እኛም ራሳችንን ቀይረን ከቀበሌው አንድም ሰው እንዳይወጣ ከሰራዊቱ ጋር ከበባ አደረግን ይላሉ። የጊምቢ ወረዳ ዋና አስተዳዳሪ አቶ ባጫና ሰላምና ጸጥታ ኃላፊው ያንዳንዱን ከስቃሴን ይከታተሉ ነበር የሚሉት አቶ ንጋቱ አርብለት ደውለውልኝ ቀዳሜ ከጧቱ ለሰዓት ጭፍጫፋው እንደሚጀምርና በ8 ሰዓት ውስጥ እንደሚያልቅ ተዛዛ አስተላልፈውልኛልን ብለዋል። የወረዳ አመራሮቹ ሲደውሉልኝ ሌሎች አመራሮችም ከጎኔ ነበሩ እንደኔ ራሳቸውን ቀይረው ከታጣቂ ቡድኑ ጋር ተሰልፈዋልን ብለዋል። አቶ ባጫ ቀዳሜ ጧት 2 ሰዓት ይጀምራል ባሉት መሰረት ጭፍጫፋውና ዘርፊያውን ጀመረን እስከ 8 ሰዓት ቆየንም ብለዋል አቶ ንጋቱ። ጥቂት አማሮች አልሞት ባይ ተጋዳይነታቸውን ሲያደርጉ የታጣቂው አባላት ሲመቱ ኮረዳው አምፑላንስ ተልቆልን የታጣቂዎቹን ቁስለኞች ወደ ግንቢ ሆስፒታል ስታመላልስ ውላለች አምፑላንሷን ብለዋል። ከቀኑ 8 ሰዓት ሲሆን በቃቹ የመከላከያ ሰራዊት ወደ ግንቢ እየመጣ ነው ሚል ተዛስ ተላልፎልን ተመለሰን ከታጣቂው ጋር ወደ ጫካ ሄደን ከዛም እኔና ባልደረቦቼ መሳሪያችንንና ልብሳችንን ቀይረን ወደ ቶሌ ቀበሌ ሰላማዊ መስለን መጣን ሲሉ ለሀገር መከላከያ ሰራዊት አባላት ህዝብ በተሰበሰበበት ተናዟል። የኔ ሰማው ያካባቢው ነዋሪ ሚላሉኝ ነዋሪ ድብልቅልቁን አውጥቶ እንዳለቀሰ ነው የገለጹት። ሌላኛው ያካባቢው ነዋሪ በበኩላቸው 60 ወይም ጃተማ ጎጥ ብቻ 135 ሰዎች በአንድ አካባቢ መቀበራቸውን ገልጸው በሌላ የቀብር ስፍራ ደግሞ 50 ሰዎች አንድ ቦታ ተቀብረዋል ሲሉ እንባ ባዘላይ ናቸው ተናግሯል። ግድያ በተፈጸመባቸው ቦታዎች ላይ የፌደራል የጸጥታ ኃይል ማለትም መከላከያና ፌደራል ፖሊስ ቢሰማራም አሁንም አስከሬን ሙሉ ለሙሉ አለመነሳቱንም አረጋግጧል። በአካባቢው የፌደራል የጸጥታ ኃይል እንዲሰማራ በተደጋጋሚ ነዋሪው ቢጠይቅም የቀበሌው አላፊዎች ጆሮ ዳባ ልበስ እንዳሉትም ነው የሚናገሩት። ከሰሞኑ የኦሮሚያ ልዩ ኃይል የአካባቢው ነዋሪዎች መሳሪያ እንዲያስረክቡ አድርጎ እንደነበር የተናገሩት አስተያየት ሰጪው ይህን ማድረግ ህዝቡን ለገዳይ አሳልፎ መስጠት እንደሆነም ገልጿል። ማንነትን ተኮር ባደረገ ጥቃት በተለይ በአማሮች ላይ የሚካሄደውን ፍጅት ለማስቆም ለምን የክልሉ መንግስት ተሳነው ብለን ብንጠይቅ መልስ የሚኖር አይመስለንም ይላሉ ነዋሪዎቹ። መጀመሪያ በቀሪ የኦሮሚያ ዞኖችና ቀበሌዎች ቦግልም ከመሚለው ዘር ላይ ያነጣጠረ ግድያና ማፈናቀል ጋብ ብሎ በወለጋ ብሎም በሆሮ ጉሩ አውራጃ ከዚህ ጠበብ ብሎ በኡምሩ ኪራሙ ቶሌና መሰል ቀበሌዎች ጭፍጫፋው ቀጥሏል። እና ለምን እንዴት የክልሉ አስተዳደር ቀጣይ የዘርፍጅቱን ለማስቆም ተሳነው የሚሉ ጥያቄዎች ተክተልተለው እንዲመጡ ያስገደደም ነበር ይላሉ ያካባቢው ነዋሪዎች። ገምቶ ለመናገር ይከብዳል ግን አንድ ነገር ግልጽ የሆነ የመጣው ጉዳይ የክልሉ የጸጥታ ኃይል ይህንን ቀርቶ ሌላ ኃይል ማስቆም እንደሚቻል ለመረዳት በየጊዜው ሰልጥነው የተመረቁ የልዩ ኃይል አባላቱና በክልሉ ያለውን የጦር ብቃት አንዱ ለተብሎ የሚቆጠር በመሆኑ ወንጀሉ የጋራ ጥቅም አለው ቢባል ተገቢም ተጨባጭ ተያያዥ ማስረጃዎችን ማቅረብ የሚያስችልም ነው። ኦነክሽን የተባለ የገዳዮች ስኳድ በደቡብ ጣሊያን የሲሲሊ የማፊያ ቡድኖችን እንዲሁም በላቲን አሜሪካ ያሉ አደገኛ የጻት ዘዋዋሪ ወንጀለኞችን የሚያስቀና ጭፍጨፋን በንጹሃን ላይ ፈጽሞ ዛሬም ምንም እንዳልተፈጠረ በየአደባባዩ ማስተባበያ ሲሰጥ ከጀርባውማ አንድ ነገር አለ እንዲባል ያደረገ ነው። ሁለት ጉርጓድ ያላት አይጥ አትሞትም እንዲሉ ቀንቀን በልጻጊነን ማታማታ ደግሞ ነጻው ጭነን በሚል የሚፎክሩ ይሁዳዎች ዛሬም ነገም የንጹሃን ደም በየሄዱበት ሲፋረዳቸው እንደሚውል ግልጽ ነው። የሰብአዊ መብት ኮሚሽንም ከሰሞኑ ባወጣው መግለጫ በአካባቢው አሁንም ስጋት እንዳለ ገልጦ መንግስት ችግሩን ለመቆጣጠር ፍላጎት ያሳየ አይደለም ሲል ተችቷል። አክሎም መንግስት በአካባቢው ያለውን ያስተዳደር መዋቅር እንዲፈትሽ በተደጋጋሚ ቢያሳስብም ይህ ነው የተባለ የማስተካከያ እርምጃ ለመወሰዱንና ጥቃቶችም ተጠናክረው መቀጠላቸውን ኮሚሽኑ በሰጠው መግለጫ ማመላክቷል። በአካባቢው የሚገኙ ኃላፊዎችም ነዋሪውን ከጥቃት ለመከላከል ቁርጠኛ ለመሆናቸውን ከአካባቢው ማህበረሰብ ሰምቻለሁም ብሏል። የመንግስትን መኪና እየተጠቀሙ ዘመናዊና ውድ የጦር መሳሪያን እያነገቡና መሰል ድርጊቶችን ከመንግስት እኩል መሳ ለመሳ እያከናወኑ ህዝብን የሚፈጁ እንደ ሸኔ አይነት አካላት መንግስት ከሚባለው አካል በላይ በራሳቸው መተማመናቸውን እያጎለበቱ ህዝቡን መፍጀታቸውን ይቀጥላሉ። ምክንያቱም ተጠያቂ አካል ስለሌለ ይላሉ ነዋሪዎቹ። አሁንም በመንግስት ስልጣን ውስጥ ተሰክስገው የህዝብን ደስታ ሚነጥቁ ሌጊዮኖች ሃይባየል ላቸው ሆነ ልቂቶችና ዋይቶች ከመገመተው በላይ ወልተው መሰማታቸው አይቀሬ ነው። ያስካለውን ድረስ ንጹሃን መርገፋቸውን ይቀጥላሉ። አሁን ላይ ቅቡልነቱን ያጣው መንግስትም ከስሩ ተነክሎ መውደቁ አይቀሬ ነው። የዛሬና በቃን ቸርቆዩን
ሰሞኑን ጭፍጨፋ በተመለከተ ከአንዳፍታ ያገኘነውን የተቀነብር ነበር። ከዚህ በመቀጠል ደግሞ በስዊድን የኢትዮጵያ ስደተኞች ማህበር የሰሞኑን ጭፍጨፋ በተመለከተ ያወጣውን መግለጫ እናስማችሁና ከማህበሩ ስራ አስኪያጅ ተወካዮች አንድ ሁለቱን አጠር ያለ ውይይት እንድናደርግ አዘናቸዋል። ከነሱ ጋር በስልክ ውይይት እናደርጋለን። መልካም ቆይታ።
ቀን 24/6/2022 የአቋም መግለጫ። በዚህ ባሳለፍነው ሳምንት ሰኔ 11/2014 ዓመተ ምህረት በኦሮሚያ ክልላዊ መንግስት ወለጋ ዞን ግምቢ ወረዳ ቶሌ ተብሎ በሚጠራው ቀበሌ በህርን ተኩር ያደረገ ጭካኔ የተሞላበትና ሰብአዊነት የጎደለው የዘር ጭፍጨፋ በክልሉ በሚኖሩ ንጹሃን አማሮች ተወላጆች ላይ በቁጥር ከ1500 ህዝብ በላይ ግድያ መፈጸሙን በቦታው ላይ የነበሩ የአይን ማኞች ተናግረዋል። ይህንን በማስመልከት በስዊድን የሚገኙ የኢትዮጵያውያን ስደተኞች ማህበር በደረሰው የህይወት መጥፋት የተሰማውን እጅግ ጥልቅ ሐዘን የገለጽን መጽናናትን እንዲሰጥልን የተመኘን በዚህ ድርጊት መንግስት ለሰው ህይወት መጥፋት የበክሉን ድርሻ እንደተወጣ በቀጥታም ይሁን በተዘዋዋሪ ያሳያል። የአማራ ህዝብ ላለፉት 50 ዓመታት እና ከዚያም በላይ በአክራሪ ብሔርተኞች አክራሪ እምነት ጽንፈኞች የገፍ ቀማሽ እንደነበር ይታወቃል። ምንም እንኳን በአማራ ላይ ጭካኔ የተሞላበት ግፍ ቢደርስበትም በዘመነ አብይ አህመድ ይህ ግፍና ጭካኔ በበለጠ ሁኔታ ገዝፎና ተስፋፍቶ እየተካሄደ ይገኛል። ስለዚህ እኛ የኢትዮጵያ ስደተኞች ማህበር በስዊድን የሚከተሉትን ነጥቦች እንዲያሟሉ ስንል እንጠይቃለን። አንደኛ፣ በኦሮሚያ ክልል በተደጋጋሚ በአማራ ተወላጆች ላይ የሚደርሰው ጥቃትና ግድያ ማፈናቀል በአስቸኳይ እንዲቆም። ሁለተኛ፣ በሕግ ማስከበር ስም በአማራ ክልል ፋኖን ትጥቅ ማስፈታት በማለት ፋኖን ማሳደድ መግደል እንዲቆምና ያላንዳች ቅድመ ሁኔታ የመከላከያ ሰራዊት ከክልሉ እንዲወጣ። ሦስተኛ፣ ሁሉን አሳታፊ የሆነ የሽግግር መንግሥት እንዲመሠረት። አራተኛም፣ የሃይማኖት ግጭቶች እንዲፈጠሩ ከማድረግ መንግሥት እንዲቆጠብና በተለያዩ የኢትዮጵያ ኦርቶዶክስ እምነት ተከታዮች ላይ የሚደርስ ጥቃትና ውዥንብር እንዲቆም፣ በተጨማሪ የእምነት ቦታ ቤተ ክርስቲያንን ከጉዳትና ከቃጠሎ መታደግ እንዳለበት። አራተኛ፣ መንግሥት ቀውስ በመፍጠር የንብረትና የሰው ሕይወት እያለፈ ይገኛል። ስለዚህ ከዚህ እኩይ ድርጊት እንዲታቀብ እንጠይቃለን። የኢትዮጵያ ስደተኞች ማህበር በስዊድን የኢትዮጵያ ስደተኞች ማህበር ስራ አስፈጻሚ ኮሚቴ ሊቀመንበር ኤልያስ አባይነ።
ጠናስትልኝ ላንተ ማልበል
ጆኒ ነኝ ከኢትዮጵያ ስደተኞች ማህበር።
ኦኬ ሰላም ጆኒ። እንግዲህ የመግለጫችሁን አሁን በሬዲዮ አሰምተነዋል። ሌላካችሁልን መግለጫ እና መግለጫውን በተመለከተ ምን የምትሉት አለ? ለምንድን ነው ይህን መግለጫ ለማውጣት የወሰናችሁት? ጠንከር ያለ መግለጫ ነው በመንግስት ላይ የሚያወጣችሁት? እንዴት ነው የምታዩት?
ያው እንግዲህ የኢትዮጵያ ስደተኞች ማህበር በተለያየ የኢትዮጵያ ጉዳዮች ላይ ይመክራል። ኢትዮጵያውያኖችንም በስቶክሆልም ያሉትንም ሀሳብ ሰብስቦ እንደ አንድ ተቋም የሚያቀርብ ስብስብ ነን። መንግስት በተደጋጋሚ በንጹሃን ዜጎች ላይ የሚደርሰውን ጥቃት ሲያወግዙም ወይም ደግሞ ፕሮቴክት ሲያደርጓቸውም ምንም ነገር የታየ እንቅስቃሴ የለም። ሁልጊዜ በተለያየ የሚዲያ ሽፋን ሲሰጣቸው አላየንም። በመንግስት ተቋም ብዙ ቫልዩ ያልተሰጠው የንጹሃን ዜጎች ነፍስ ቫልዩ እንዲሰጠው ነው ይህንን መግለጫ ያወጣነው።
መግለጫውን ለኢትዮጵያኖች ብቻ ነው ያደረሳችሁት? በአማርኛ ብቻ ነው የጻፋችሁት ወይስ ለዓለም አቀፉ ህብረተሰብ፣ ለስዊድን ህብረተሰብ እንዲደርስ የምትሞክሩበት ዘዴ አለ?
የመጀመሪያውን መግለጫ ያወጣነው በአማርኛ ነው። እሱም በኢትዮጵያ ኮሚኒቲ እና ለሁሉም ኢትዮጵያኖች በአውሮፓ ላይ ለሚኖሩት ነው ኢሜል የተላከላቸው።
ኦኬ። አንድ የስራ ጓደኛ ማህበር ውስጥ የስራ ጓደኛ አለከን እዚህ መስመር ላይ መሰለኝ። አሎ ጠናስትልኝ አቶ ኤልያስ።
አቤት።
ጠናስትልኝ።
ሰላም ለናንተ።
የማህበሩ ተወካይ አንተም የማህበሩ ተወካይ ነህ መሰለኝ? እንደውም መግለጫው ላይ አንተ ስም ነው ያለው። ይሄንን መግለጫ ስታወጡ በጠቅላላ እዚህ ሀገር ያለው ስደተኛ ፍቃድ የሌለው ሁላችን ሁሉም ስደተኛ ነው፣ ግን ፍቃድ የሌለው ስደተኛ ተስማምቶበት ነው ያወጣችሁት? ማለት ስራ አስኪያጁ ይሄንን ሲወስን ተወያይታችሁ ስራ አስኪያጁ ማጆሪቲውን አግኝቶ ነው ወይስ ዝም ብላችሁ? እንዴት ነው?
ማጆሪቲው ተስማምቶበት ነው ያወጣ ነው።
ኦኬ። ስለዚህ ማጆሪቲው የስደተኞች ማህበር አባላት ይሄንን ሰሞኑን የደረሰውን ጭፍጨፋ የተደረገውን ጭፍጨፋ ያወግዛል ማለት ነው?
ትክክል።
እንደ ጽሁፋችሁ ከሆነ መንግስት ምንም አይነት ግዴለሽ ነው፣ በህዝቡ ጭፍጨፋ ላይ ምንም አይነት ለማቆም አስተዋጽኦ አላደረገም፣ ሙከራም ያደረገ አይመስልም የሚል ነገር አለ። እስቲ ስለ እሱ አስረዳን።
ትክክል ነው። መንግስት ዋናው የመንግስት ተግባር የዜጋውን ደህንነት መጀመሪያ ማስጠበቅ ነው። ስለዚህ መንግስት በአሁኑ ሰዓት በቃ እንደው መንግስት ማለት አይቻልም፣ እንዝላል መንግስት ነው ወይም አሸባሪ መንግስት ነው ራሱ። ምክንያቱም እንደኚህ ንጹሃን ዜጎች ሲጨፈጨፉ ይሄ የመጀመሪያ አይደለም። በተለይ አራቱ ዓለም አቀፍ ወንጀሎች በኢትዮጵያ ውስጥ በስፋትም በብዛትም ተደርገዋል። ለምሳሌ ጄኖሳይድ፣ የዘር ማጥፋት፣ ዋር ክራይም፣ የጦር ወንጀል፣ ክራይምስ አገንስት ሁማኒቲ፣ በሰብአዊነት ላይ የሚፈጸም ወንጀል፣ ኤትኒክ ክሌንሲንግ፣ የዘር ማጽዳት፣ እነኚህ አራቱ ዓለም አቀፍ ወንጀሎች በኢትዮጵያ ውስጥ በስፋት በብዛት በማን አለብኝነት በተደጋጋሚ 24 ሰዓት በተለይ የአማራን ብሔር በማጥፋት ተጠምደዋል።
ሰሞኑን እንደምንሰማው እንደውም ወዲያው በማግስቱ ነው የመሰለኝ የአረንጓዴ ልማት ዘመቻ የሚል ነገር ጠቅላይ ሚኒስትሩ ጀምረው እና ተኩር እዛ ላይ የወደፊቱን ወገኖቻችንን ከችግር ለማዳን ብለው ተነስተዋል። ይሄ ነገር ለህዝባቸው የማሰብ አይመስላችሁ?
ከዚህ የሚቀድመው በመጀመሪያ ቀድም እንዳልኩ የዜጋውን ደህንነት ማስጠበቅ ነው። ሰብአዊነት ይቀድማል። ከዛ በኋላ ነው ወደ ልማት የምንሄደው። መጀመሪያ ሰብአዊነት መቅደም አለበት፣ ፈርስት ሁማኒቲ እንጂ። ይሄ እነሱ የሚያደርጉት ድራማ ነው፣ ጨዋታ ነው። ስለዚህ ይሄ የውሸት ነው፣ ድራማ ነው የሚሰሩት ጠቅላይ ሚኒስትሩ። የሚናገሩት ሌላ ነው የሚያረጉት ሌላ ነው
ምንድነው ያሰባችሁ ስለዚህ መግለጫ ከመውጣት በተጨማሪ ወይንም ባለፈ ምንድነው የስደተኛ ማህበሩ ይሄን ነገር ለእንግዲህ መግለጫ አስተዋጽኦ ህዝብ ይወቅልን ነው እንደገባኝ ከሆነ ኢትዮጵያዊ ኦኬ በአማርኛ ጻፋችሁ ገባው የምትኖሩበትን ህብረተሰብ እንዲያውቅ ምንድነው የምታረጉት በግላችሁም በድርጅታችሁም የመንግስትን ተወካዮች የኮሙን የፖለቲካ ፓርቲዎችን ትገናኛላችሁ ለህዝቡስ በምን አይነት መንገድ ነው ማስተላለፍ የምትፈልጉት ይሄን መልእክት
እንግዲህ ህዝቡ ከጎናችን እንዲሆን በተለይ የንጹሃን ደም መፍሰስ ኢትዮጵያስ መቆም አለበት ዲሪሳይድ መቆም አለበት ይሄ የኦሮሞማ ፕሮጀክት ወይም አጀንዳ በስፋት እየተካሄደ ነው ያለው ይህን ህዝቡ እንዲያቀና ከኛ ጋር ሆኖ ልክ እንደ ኖሞር ጊዜ ከፍተኛ ንቅናቄ ትግል ከኛ ጋር እንዲያደርግ ነው የምንፈልገው።
አሁን ስታነሳው ነገር ያነሳዋል ኖሞር የምትለው ነገር ከዚህ በፊት ኖሞር በሚለው ዝግጅት ላይ በጣም ብዙ የዶክተር አብይ ደጋፊዎች ይሰለፉ ነበር አሁን ግን ኖሞር የሚለውን ቤትም ቦታ እናየው ምንድነው ምክንያቱ ብላችሁ ትገምታላችሁ የሰው ህይወት ኢምፖርታንት አይደለም ከሚል ነው ወይስ ደግሞ ዛት ይሄን ያህል አስፈላጊ አይደለም ከሚል ነው ምንድነው የሚመስላችሁ
አንዱ ያው ጠቅላይ ሚኒስትሩ እንደጀመሩት እንዳጀማመራቸው አይደለም አሁን ያለው ራሱ ለውጡ አደናቅፎ ራሱን ጥሎታል ራስ በራስ የወደቀው አንደኛ የገቡትን ቃል የተናገሩትን በተግባር እየፈጸሙ አይደለም እንደውም ጭራሽ ወደ ባሰ ወንጀል ውስጥ እየገቡ ነው ወደ እነኚህ አራት የዓለም አቀፍ ወንጀሎች ሰውየው እየተዘፈቁ ነው ኢትዮጵያ በደም ጠጥታለች ደም በደም ሆናለች ይሄ ነገር አሁን ወደፊትም ይቀጥላል እነሱ ዋናው አላማቸው ታላቂቷን ኦሮሚያ መገንባት ነው ድብቅ አጀንዳ ይዘው ነው የሚንቀሳቀሱት የኦሮሞ ማን አጀንዳ ይዞ ነው የሚንቀሳቀሱ ስለዚህ ማንነታቸው የጠቅላይ ሚኒስትሩ ተገልጧል አሁን
ግን ላቋርጥህና ይሄንን የኦሮሞ ማን ወይን ታላቋን ኦሮሚያ ለመገንባት ነው የሚሰሩት ስትል እንዴ እሳቸው ምንም ኦሮሞ ቢሆኑም የአማራውን ባለስልጣኖች ከጎናቸው አሉ ታዲያ እነዛስ ቢሆኑ የኦሮሞ ማንን ለማሳካት ነው የሚሰሩት ማለት ነው የአማራው ባለስልጣኖች እንዴት ስታቸው ብቻ ይከሰሳሉ?
አዎ እነሱም ይጠየቃሉ አንደኛ እነሱ ራሳቸው ወዳደሮች ናቸው ምክንያቱም በአማራ ክልል ይሆን ያለውን ነገር አይተናል ስለዚህ እነሱም አንድ ላይ በአለም አቀፍ ወንጀል መጠየቅ አለባቸው ራሱ የአማራው ክልል አንደኛ እነሱ ናቸው እንደው አማራውን እያስተፈጨፉ ያሉ ወዳደሮች ናቸው ለወዳቸው የሚኖሩ ናቸው
በጣም ጥሩ ጆን የምትለው ማሳሰቢያ ካለ አንተም ኤልያስም ለአድማጮች የምትሉት ማሳሰቢያ ካላችሁ በሁለታችሁም አጠራጠር አርጋችሁ ማሳሰቢያችሁን አሰሙና በተለይ ደግሞ የሚከተለው የተጠራ ሰላማዊ ሰልፍ አለ እዛ ላይ ምን መደረግ አለበት የሚለውንም ሁለታችሁ አሰሙና በዚሁ እንሰነባበት አሁን ጆን
እኔ መስታት የምፈልገው ሐሳብ ምንድነው ከዚህ በፊት ኖ ሞር በሚል ዝግጅት ላይ እንደተወጣው ብቻ ሳይሆን ይሄ የፖለቲካ ጫና ብቻ አይደለም የክልሉ መንግስት ለአማራው ብሔረሰብ ምንም የሚሰጠው የነፍስ ቫልዩ የላቸው ክልሉን ማስተዳደር አይችልም ሰውየው በቀጥታ ከክልል አስተዳደርነቱ ተነስቶ መንግስት ሌላ አይነት ስትራቴጂ የሚወስድ ከሆነ እንዲወስድ አለበለዚያ ራሱ ስልጣን እንዲያስረክብና የሽግግር መንግስት እንዲያቋቁሙ ሰው ሁሉ እንዲደግፈን ነው የምንፈልገው ምክንያቱም በአንድና በሁለት በሶስትና በቤተሰብ ውስጥ ሞት ተለማምደን ዛሬ ግን የአንድ አካባቢ ህዝቦች በሙሉ እንደ ዶሮ አንገታቸው እየታረደ የምናይበት ወይም ተቀምጠን መንግስትን መፍትሄ ይወስዳል እያልን ጊዜ የምንሰጥበት ሰዓት ስላልሆነ ሁሉም ሰው ወጥቶ እንዲደግፈን እንፈልጋለን
እንዴት ነው የሚደግፈው? አንድነት ነው የሚሰራው። እንዴት ነው የሚደግፋቸው? አልገባኝም። ወጥቶ እንዲደግፈን
ሁሉም ሰው ይሄ ሰው መሆን በቂ ነው። ለማንኛውም ሰው እንደ እንሰሳ መታረድ የለበትም የሚል ሰው በሙሉ መውጣት አለበት።
የት ነው የሚወጣው?
በዚህ ሰላማዊ ሰልፍ በዚህ አሁን ሰኞ በተጠራው ሰላማዊ ሰልፍ ላይ መገኘት አለበት። ሰው መሆን በቂ ነው። ይሄ ያማራነት ብቻ አይደለም ወይም ደግሞ የጎጠኝነት አይደለም። ሰው በሰውነቱ በክብር መኖር አለበት ነው። ህፃናት የጥይት መለማመጃ እስከሚሆኑ ድረስ መንግስት ምንም ዋጋ ስላልሰጠ መንግስት የክልሉን መንግስት እንዲያወርድልንና ሌላ አይነት የሰላም የመግባባት የድርድር መንፈስ ቢፈጥሩልን ቻና ለመፍጠር ነው የምንፈልገው። ሁሉም ሰው ወጥቶ መደገፍ አለበት ይሄንን ሰላማዊ ሰልፍ እና የኛን አባም መግለጫ።
ኤልያስ አጥር አርገህ የመጨረሻ ማሳሰቢያ ካለ?
እሺ፣ ያው ሌላው ህዝቡ እንዲነቃ ነው መንቃት አለበት። በቃ አሁን የመጨረሻ 11ኛው ሰዓት ላይ ነው ያለነው። የነኚህ ሰዎች አጀንዳ አሁን ግልጽ ሆኗል፣ በመላው ኢትዮጵያ ታውቋል በቃ። ስለዚህ በመናረገው ሰላማዊ ሰልፍም ፓርላማም ላይ ዲቤት ልናረግ አስተመናል። እንደውም ባንተ በኩል ቀጠሮ እንዲያዝልን እንፈልጋለን። ከፓርላማ አባላት ጋራ መነጋገር እንፈልጋለን። በስደተኛው ጉዳይ፣ በአገራችን ጉዳይ አሁን ያለው ነገር በተለይ ላንድ ኢንፎ ያለውን የኢትዮጵያ መረጃ መቀየር አለበት። በኢትዮጵያ ጉዳይ ላይ ጆሮ ዳባ ልበስ ብሏል። ስለዚህ ህዝቡ ከጎናችን እንዲሆን በመናረገው ሰላማዊ ሰልፍም በመናረገው ስብሰባም ማንኛውም በአገር ጉዳይ ላይ አብረን በአንድነት እንድንነሳ ነው።
ጤና ይስጥልኝ፣ እናመሰግናለን። እንግዲህ አቶ ኤልያስና ጆን መልካም እድል እንመኝላችኋለን።
እናመሰግናለን።
እሺ፣ እኛም እናመሰግናለን።
ባይ።
አድማጮቻችን ከዚህ ቀጥሎ ከአንድ አድማጭ ደረሰልን ጽሑፍ እናቀርባለን።
በቃን ቀይ አሻራ ባንዲራ ዝቅ ይበል ይጸለይ በሁሉም ይበቃል እንበል ህዝብ ሆይ ተነሱ ባንድነት ታገሉ ሰው እየነቀሉ ችግኝ ከሚተክሉ ደምን እያጠጡ ችግኝ ከሚያበቅሉ የማይነጋ መስሎት የማያየው ጌታ በብልጭልጭ ዳስ ውስጥ ዳንኪራ የመጣ ይሳለቃል አሉ በንጹሃን እልቂት በዜጎች ዋይ ዋይታ ሴት ህፃናት ሳይቀር አዛውንት ታረዱ ይህ ነው ብልጽግና መደመር መንገዱ ሻፓኝ እየረጩ ዊስኪን እየጠጡ በአማራው ሞት ላይ በዜጎች ሰቆቃ ጮማ እየጎመዱ ምነው ለአራት ዓመት ብታረገኝ ችግኝ ቀነጠሱት ሲባል ቀድሞ ስለሚገኝ በሺ እየታረዱ በሚሊዮን ስደት ማን ነው የሚሰማው የዜጎችን ጩኸት ኢትዮጵያ ሆናለች መንግስት የሌለበት ህግም የሌለበት የፈጣሪን ሐምሳል እየጨፈጨፉ አረንጓዴ አሻራን በሰው ልጅ ደም ጻፉ የሞተው ወገን የሰው ልጅ ነውና ኢትዮጵያዊው ተነስ በልቀና በልቀና ካባቱ ደደቢት ይግባ ብልጽግና ህሳቤ የለውም ሀገር የሚያቀና ይህ ጽሑፍ በወለጋ በቱሌ ከተማ ውስጥ ህይወታቸው ላለፉት አማሮች ኢትዮጵያውያን በሙሉ ስዊድን የምንገኝ ኢትዮጵያውያን ሀዘናችን ከባድ ነው እግዚአብሔር ቤተሰቦቻቸውንና ኢትዮጵያውያንን ያጽናናን መላ ኢትዮጵያውያን የተጀመረውን በጎንደር የተቀጣጠለ አዲስ አበባ ዩኒቨርሲቲ የደረሰውን ቀይ አሻራ ሃሽታግ የዜጎች ክብር ወደ መላ ኢትዮጵያ መላ ዓለም እንዲዳረስ ንቅናቄውን እንድትቀላቀሉ የዜጎችን ሞት ይብቃ እንድትሉ እንጠይቃለን እናመሰግናለን
አድማጮቻችን አሁን ደግሞ ከኛ ጋራ የዚህ በጁላይ 4 የተጠራው ሰላማዊ ሰልፍ አዘጋጆች ቆሙት አንዱ የእህታችን ትገኛለች እስቲ እሷን እናስተዋውቃችሁ ሰላም ዘውዲቱ ሃሎ ሰማሻል ቆይ እስቲ ተናርገው ምናልባት እዚህ ጋር እንትን ብሎ እንደ ይሰማሻል?
ቆንጆ ነው ይሰማል።
እስቲ ቆይ ደግሞ ደግመን እንደውልሻለን ስልክን ቀይር። ሎ ዘውዲቱ ይቅርታ አሁን ከኛ ጋር ነች መስመር ላይ ካልተሳሳትኩ ዘውዲቱ ሰላም ነው
ተናስተልን
እንግዲህ ሰላማዊ ሰልፍ ጠርታችኋል ኢትዮጵያዊ በሙሉ ሁሉንም ነው የጠራችሁት እንደገባን ለምንድን ነው ግን በሞረሽን ብቻ የጠራችሁት
የጠራው ሞረሽ ነው
ካሁን
የጠራው ሞረሽ ነው ግን የተጠራው ማንኛውም ሰው የሆነ ነው ያለው እንደውም ኢትዮጵያም ሳይሆን ሰው የሆነ ሁሉ ሊደርስበት ይገባል ነው ያለውና ማን ጠራው ቁም ነገር አይመስለኝም ብዙ ነገሮች አሉ እናንተ ምን እንደምታቋቸው እኛ ተገልለን የኖርን ሰዎች ነን ይሄ ሁሉ ነገር ከመድረሱ በፊት እግዚኦ ይያል ብቻችንን እንሰጣ የኖርን ሰዎች ነንና ማን ከኛ ጋር እንደቆመ ማናቀም ስለዚህ ያለን አማራጭ ህዝቡን እንዳለ መጥራት ነው
ትክክል እንግዲህ ወገኖቻችን ሲጨፈጨፉ ገና ለገና የተለያዩ ልጅቶች እስኪስማሙ ድረስ ተዋይተን ተጨቃጭቀን ጊዜ የለንም በሚል ኢትዮጵያዊ የሆነ ብቻ ሳይሆን ሰው የሆነ ሁሉ በማን ሰው በመሆን በቂ ነው ብላችሁ ሰላማዊ ሰልፉን አላፊነት ወስዳችሁ ጸርታችኋል ግን ኢትዮጵያዊ እንኳን አላላችሁም ሰው የሆነ ሁሉ ሁሉም ኢትዮጵያዊ እንዲገኝ ነው እና በዚህ አጋጣሚ እጅግ በጣም አመሰግናችኋለሁ የኢትዮጵያ ድምጽ ሬዲዮ ያመሰግናችኋል የወገኖቻችሁን ሰቆቃና ችግር በአደባባይ ለዓለም ህዝብ ለማሳወቅ በመጀመራችሁ ትግሉን እንዴ ነው ሰላማዊ ሰልፉን ያሰባችሁት በምን አይነት ሁኔታ ነው የሚካሄደው የት ነው መቼ ነው እስቲ ስለ ሰልፉ ገለጥ ብታደርጊልን
ሰልፉ እንግዲህ ፓርላማው የሚዘጋል ብለን ስላሰብን ሴደልቶሪ ስቶኮል ከተማ ላይ ከጁላይ 4 ከ13 ሰዓት እስከ 15 ሰዓት ነው የተፈቀደልን። በዛ ሰዓት እኛ የምንፈልገው በፊትም እንደምንለው የኢትዮጵያ ሰንደቅ ዓላማ ተይዞ በጣም ብዙ ብሶት ስላለ ሁሉም ይሄን ችግር የሚያንጸባርቅ የግድያው ያፈናው የሰቆቃው በጣም አሰቃቂ ነው መቼም ለመግለጽ ሁሉ የሚከብድ ነው ያንን በቁጭት ወጥቶ ሰው እግዚኦ እንዲል ነው ዓለም እንዲሰማው በቃ ምን ማድረግ ለቅሶ እንደመድረስ ነው የሚቆጠረው መቼም እኔ እንጃ እኔ ውስጤ የተከፋ ስለሆነ ለመግለጽ ይከብደኛል
ይገባኛል ለቅሶ እንደመድረስ ነው ካልሽ አይቀር ኢትዮጵያዊ እንኳን የራሱን ዘመድ የራሱን ወገኑን ቀርቶ ሰው ሞተ ሲባል ተጠራርቶ ሄዶ ይቀብራልና ይሄ ደግሞ በአንድ በሁለት ሶስት የሞት ጉዳይ ሳይሆን በሺዎች የሚቆጠሩ ህፃናት በተለይ እኔ መቼም የተላለፈውን ነው የምናገረው ወላሂ አማራ አልሆንም ብላይ 6 አመት ልጅ ስትገዘት የሳቀ የገደላት ቃላቶች አጥሩኛል ለማስረዳትም በጣም ይከብዳል ፎቶግራፎቹን እንንጃ ለምን እንደሚለጥፉ ይገባኛል የሚለጥፉት ህዝብ እንዲረዳው ነው ግን በጣም እንዴት ነው የሚያስደነግጥ ነው የሰው ልጅ እንደዚህ ያደርጋል ወይ ተጠብቁ ነበር ከሰው ልጅ እንዲህ አይነት እርምጃ ይወሰዳል ብላችሁ በራሱ ወገን በሰው ልጅ በፈጣሪ አምሳል በተፈጠረ ፍጥረት ላይ እንዲህ አይነት ነገር ይደረጋል ብላችሁ ተጠብቁ ነበር
ስጋት እውነት ለመናገር ስጋት ነበር እንደው ለነገሩ እንደሆነ እዚህ ጋር ገደሏት ሲባል ገደሏት እኮ ትንሽ ነገር ነው እሱ አሁን እንግዲህ ከምናያቸው ፎቶግራፎች ምንም ባሰቃቂ ሁኔታ እንደውም ፊት ነው የሚበሳሳቸው ህፃናቶቹ ሁሉ በዚህ መንገድ በዚህ ባሰቃቂ መንገድ አንድ ሰው ከገደለ ገደለ ነው በዚህ አይነት መንገድ እየቆራረጡ ይጥባቸዋል ቤት እየዘጉ አቃጥላቸዋል ብለን አላሰብንም እንጂ ይሄ እንደሚፈጠን ነው ከነበር እኛ በሞሮሽ አብይ ኖቤል ፕራይስ ሲሰጠው ሄደን ኖርዌይ ሰላማዊ ሰልፍ አድርገን ነበረ በጣም ዝጋት ነበረን እሚሰማን ግን አልነበረም ብቻችንን ነበር ተገልለን ነበር እኛ የሆነ ያክራሪ ነገር በጣም የሆነ ምናከር ነገር ለማስመሰል ብዙ ጥረት ይደረግ ነበር ግን ያው ምንድነው እነተም ከሆነ ንቅጣም ከሆነ ይጣፋል እነተም ከሆነ እርግዝናም ከሆነ ይገፋል እንደሚባለው ነው በቃ እየገፋ መጣ እነቱ ሳይደበቅ ይሁን መጣ ታሁን በኋላም የሚያሰጋ ነገር አለ መሃል አዲስ አበባ እንደማያርዱን ምንም ማረጋጋት የለንም አሁን ምንም
አክራሪዎች ናችሁ ዘውዲቱ
አቤ
አክራሪዎች ናችሁ አክራሪዎች ናችሁ ይሉናል ብለሽኛል እናንተ አክራሪዎች ናችሁ
በፍጹም እኔ ራሴ ልጅ ነፍስ የሰው ልጅ ህይወት ከሚያሳስበኝ ውስጥ አንዷ ነኝ እንዲህ ሁሉ ተደርጎብን እኔ እነዚህ ገዳዮች ራሳቸው ካሰብኳቸው ለነሳው ጊዜ የለኝም እና ላሰበም እንጂ ያሳዝኑኛል ያ ሁሉ ወለጋ ያለው ወጣት እኮ የገደለ ነው በቃ ከመግደልም በደም የተጨመላለቀ ነው እነዚህ ሁሉ ንጉስ አይሆኑም እነዚህ ሁሉ ሀብታም አይሆኑም ተጠቀሙ ባቾ ተጫውቱ ባቾ ነው ብዬ ማስበው ግን አሁን ስለ ገዳይ ማሰብ ማሰብ የሚደረስበት ደረጃ አይደለም ስለ ሟችና አሁን ለወደፊት ስለሚቀጥለው ነው ማሰብ ያለበት
ምንድነው መደረግ ያለበት
የሰው ልጅ መብት ይከበር ብዬ ነው ማስበው
ሰውዲቱ ምን ይደረግ ይሄ ነገር እኮ ተደጋገመ የሚጠየቅም ሰው የለም ለምሳሌ አንድ ጊዜ በዚህ ሬዲዮ ላይ ብዙ ብለንበታል 200 ነው 300 ሰዎች ለስብሰባ ብለው ጠርተው ቤት ዘግተው በመትረየስ ሲፈጫቸው እዛው ወለጋውስ ተጠያቂ ሰው እንኳን የለም ያከባቢው ሚሊሺያ ወታደሮች ተነስተው ነው ተነሱ ተብለው ነው ለምን ማን የትኛው ጄኔራል ነው የትኛው አላፊ ነው ወታደሮቹን ተነሱ ብሎ በማግስቱ እነዛ እንዲገቡ የተደረገውና የተጨፈጨፉት የሚጠየቅ የለም ትልቁ የኢትዮጵያ ችግር ተጠያቂ የለም ማንንም አይጠየቅም ማን ነው ማን ነው
የሚጠይቅ አለ የሚጠይቅ ነው
የሌለው ያ ነው የኔም አባባል እንደሱ ነው
በመንግስት ደረጃ ተቀምጦ የሁሉ ደም ሲፈስ ከቡራይ ጀምሮ አሁን ያማራውን ብቻ አይደለም እኮ መታየት ያለበት በጋምቤላም በምንም በሶማሊም በጦርነቱም የሚከሄደው ሆን ተብሎ በመርህ ነው የሚደረገው እንደገና ደግሞ ብዙ ደጋፊዎች አሉ ያሻገረናል የሚሉ ሰዎች አሉ ብዙ ሰው ደግሞ የኢትዮጵያ ሰው የተማረ ሰው ስለሚያምን የኑሮ የተሳካለ ሰው ጥሩ ነው ንጹህ ነው ብሎ ስለሚያምን ይታደላል እንጂ እነዚህ ወለጋ የተገደሉት የተጨፈጨፉት ሰዎች ፖለቲካ አያውቁ አይገፉ ባህሪ አድርገው ቢገዟቸው ይችላል ነበር እንዴ ከጭካኔያቸው ብዛት የተነሳ እኮ ነው የሚገሏቸው በጣም አለ እኔ መጠየቅ ያለበት አብይ አህመድ ሽመልስ አብዲሳና የብአዴን ሰዎች በሙሉ ናቸው በሙሉ ሁሉም ብልጽግና ባጠቃላይ እና አጃቢዎቻቸው እኔ እንደዛ ነው የማስበው
የብልጽግናን በተለይ ብኢኔንን በተመለከተ ብዙ ሰዎች የሚሉት እንዳውም መጠየቅ ያለበት ከአብይም የባሰ የብዕዴን ባለስልጣኖች ናቸው ለምን ሲባሉ የራሳቸውን ዜጋ ለሆዳቸው ሲሉ ቆመው ያስገድላሉ እንዳውም አድርባይ ከመሆናቸው የተነሳ ልንገድላችሁ ስለምንፈልግ ጉድጓድ ቆፍሩ ቢባሉ ጌታዬ ስንት ሜትር ወደ ታች ዝቅ አድርገን እንቆፍረው የሚሉ ፍጥረቶች ናቸው የሚሉ አሉና ምን ትያለሽ
እስማማለሁ በዚህ በደንብ ነው የምስማማው አሁን በፊት አብይ ከመጣ ወዲህ እኔ መቼም ዶክተር አብይ ምናምን እያልኩ አላንቆለጳጵሰውም በዚህ ሁሉ ወንጀሉ እሱ ከመጣ በኋላ ብዙዎቻችን ተታለን እኔን አይጨምርም በነገራችን ላይ ብዙ ሰው እየተታለለ ገንዘብ እያዋጣ በብአዴን በኩል ብር ይልካል እነሱ ከሞት እንደገና አንሰራርተው መጥተው ነው እንደዚህ የሚገሉን ፋኖን የሚያሳድዱት እነዚህ ወንጀለኞች ናቸው አሁን በቅርቡ ሊጠፉ የነበሩት ብር የዘረፉት በወንጀል የሚጠየቁ ስለሆኑ መቼም ቢሆን እውነተኛውን ህዝብ ማጥፋት ይፈልጋሉ ምንም ስሜት አይሰጣቸውም እነሱ ናቸው በአንደኛ ተጠያቂ እሱስ ከተባለ
ኦኬ ስለዚህ ሰላማዊ ሰልፍ ለህዝብ የምታስተላልፊው አጭር መልእክት ካለሽ በሱ እንስማማለን
እሺ እኔ ማስተላልፈው መልእክት እንግዲህ በአማርኛ ስለምናወራ ለመላው የኢትዮጵያ ህዝብ በሙሉ እንተና ከእንተና ለለም እኔ በነገድ አላምንም ማንኛውም ኢትዮጵያዊ መጥቶ መሳተፍ አለበት በተለይ የኦሮሞ ህዝብ ከኛ ጋር መቆም አለበት ብዬ አስባለሁ እስከዛሬ ድረስ የትግራይ ወገኖቻችን ወያኔ እንደዛ ባበደ በሰከረ ቁጥር ከጎናችን አልነበሩም ይሄው የነሱ ቀን አለፈ ማለፍ አይቀርም ኢትዮጵያ ትቀጥላለች ሞተንም አልቀን ቢሆን ወይ ኢትዮጵያ ትጠፋለች እንጂ እነሱ ብቻቸውን እግራቸውን ዘርግተው እንደማይኖር ይሄን ቃል ገባላለሁ ማንም ይሄንን ስለማይፈቅድ ከብዙ ደም ከመፍሰሱ በፊት ከመተላለቃችን በፊት እባክታችሁ ኑና ይሄንን ነገር ሀግበሉ እንመካከርና የሽግግር መንግስት ይቋቋም አብይ ጠይቅ ነው ብለውን
በጣም ጥሩ እንግዲህ ጁላይ 4 የተጠራው ሰላማዊ ሰልፍ በሰርገል ስቶሪ ብለሻል በነገራችን ላይ በተለምዶ ሰርገል ስቶሪ ይባላል ግን ሰርገል ስቶሪ የሚሉት እኔ እንደገባኝ ከሆነ ያ አደባባዩ ሳይሆን ካደባባዩ በላይ ያለች ድሮ ላይብረሪ መጻፍ መጨጫ ነበር ፊልፊቱ እዛ አካባቢ ያለችው ድሮ ወንበር የነበረባት ቦታ ነው ሰርገል ስቶሪ የሚሉት ሲሉ ነግረውኛል ሰርገልስ ፕላታን ነው እንደገባኝ ከሆነ ፎር ምንድነው እሱ እንትኑ ፊልፊት ነው አይደለም አደባባዩ
ለከ ነው ፖሊስ በዛው ስም ስለፈቀደልን ነው እንጂ ለከናንተ
ሰርገልስ ፕላታን በጣም ጥሩ መልካም ምድል የኢትዮጵያ ድምጽ ሬዲዮ ይመኝላችኋል ኢትዮጵያዊውም ደግሞ ዘር ማንጠራው هايمانوت وزت سائل يهتاناتون يناتوتشن يأزاونتوتشن يالاقباب متشفشف لماوغز ببوثو اندقن يكيب يادمت ريليوم ياساسبال يهي يهولاتشنم يمان مايدلم يهولاتشنم ودكتنو حازنو وردتنو يهنن ورتن سيهون ماك لبسن عفرن فتارين يا تفانون يكر بلن منات فتنا البلن متى يكي جبان نبر بيجي بيتاتشن كم فراتشن اللي يمتتن أيقو دايقو ديالن ما صار لفوت كلاي دلهم هلا بلدجا إنيا كيف بيا أركن بسلام على من نور اللهن يعني نهزبجن إن ديالك بتزواري منجد ثب براتشن إن دستن نومي كتره هن النجار بعد بابا يوتن كلاو جزن إن ده الجاف يوتشنو من قطرو الجيك بتام نام سجنال لن فينا يستلن
نام سجنال هون
سبيس المتوتشين برنامجين غلي إسك سد ساعات يكترال كنيعار إندم بسقيو بالمرور تصفان
ማስታወቂያ ለመንጃ ፈቃድ ፈላጊዎች ካም በፊት ቃል በገባ ነው መሰረት አዲስ ሾር ስኩላ ሙሉ ለሙሉ ስራውን መጀመሩ ስንገልጽ በታላቅ ደስታ ነው መንጃ ፈቃድ ብዙ ገንዘብ እንደሚያስወጣ እንረዳለን በመሆኑም በአከባቢያችንም ሆነ በከተማችን ካሉት ትምርት ቤቶች በቀናሽ ክፍያ እናስተናግዳለን ልብ በሉ ቀናሹ ለተወሰነ ጊዜ ነው ከዚህም በላይ ትምህርት ቤቱ በራሱ ቋንቋ እንደ ፍላጎቶም ይስተናገዳሉ። የበለጠ ለመረዳት በዌብሳይታችን www.addisshoreschool.se ይጎብኙ። አድራሻችን አዲስ ሾር ስኩላ ቮርበሪስ ፕላንት 31 ቮርበሪ ከቱናልባና በስተግራ ሲወጡ ድልድዩ ስር ያገኙናል። የቴሌፎን ቁጥራችን 08 641 8003 ወይንም 073 646 1330 አዲስ ሾር ስኩላ
ፈዳቹ አድማጮች ከረፋዱ 11 ሰዓት ሆናል ከኢትዮጵያ ድምጽ ሬዲዮ አጥራሉ የሳምንቱ አበይት ዜናዎች ከተለ ይሰማሉ። ባለፈው ሳምንት በመራብ ወለጋ ግንብ ወረዳ ቶሌ ቀበሌ የተጨፈጨፉት አማራዎች ቁጥር ከ1500 በላይ መድረሱን የሀገር ውስጥና የውጭ መገናኛ ብዙሃን እየዘገቡ ነው። እንደ አካባቢው ነዋሪዎች ገለጻ አስከሬናቸው በትክክል ተገኝተው የተቀበሩት ከ1200 በላይ ሲሆኑ የተቀሩት አስከሬናቸው እንዳልተገኘና የተቀሩትንም አውሬ እንደበላው ገልጸዋል። ከጭፍጨፋው በታመረ የተረፉት ከ3000 በላይ የአማራ ተወላጆች በበኩላቸው ጥቃቱ ከተፈጸመበት አካባቢ በመሸሽ በቅርብ ርቀት ሰፍረው የሚገኙ ቢሆኑም ገዳዮቹ ከሳምንት በኋላ ሀገራችንን ለቀቀው ካልወጣቸው ተመልሰን መተን ጨፈጨፋቸዋለን ስላሏቸው በከፍተኛ ጭንቀት ውስጥ እንደሚገኙና የሚመለከተው አካል በቶሎ እንዲያሸሻቸው ተማጽነዋል። በራሳቸው አካባቢውን ለቀው ለመውጣት ቢሞክሩም የኦሮሚያ ጸጥታ ኃይሎች እንደከለከሏቸው ገልጸዋል። ያካባቢው ነዋሪዎች ጀምረው እንደገለጹት አስከሬኖችን በሚቀብሩበት ሰዓት የወረዳው ባለስልጣናት አንዳንድ ያደረጋቸው አጥቅበሩ በጅምላ ቀበሩ በኋላ አጣሪ ኮሚቴ ከመጣ ሰው እንደሞተ የመቀበር ቦታ ስለሚቆጠር እንዳሏቸውም ተናግረዋል። በተያዘም በጨፍጨፋው ሙሉ ቤተሰባቸው የተጨፈጨፈባቸው 50 የሚደርሱ ህጻናት እንዳሉ የሆስፒታል ምንጮች ገለጹ ሲሆን ህጻናቱም ከስድስት ወር እስከ ስድስት ዓመት የሚደርሱ መሆናቸው ተመላክቷል። በርካታ በጎ ፈቃድ አሳዳጊዎች ህጻናቱን ለመውሰድ ቢፈልጉም በአካባቢው ፖለቲከኞች ተከልክለው ወደ አካባቢው እንዲመለሱ መደረጋቸው ተገልጿል። ኢቨንዲ እንዳለ ከ1500 በላይ አማራ ተወላጆች ተጨፍጨፈው ሀገር ማቀበለበሰችበት ሰዓት የሥራቱ ጠቅላይ ሚኒስትር አብይ አህመድና ሌሎችም ከፍተኛ ፌደራልና ክልል ባለስልጣናት ችግኝ ተካሉ ይያሉ ዘመቻ ላይ መቆየታቸው ምን አይነት አፈጣጠር ያላቸው ሰዎች ናቸው በሚል ህዝቡ እየጠየቀ ይገኛል። ኢትዮጵያውያን የፖለቲካ ፓርቲዎች ቢያንስ ብሔራዊ ያዘን ቀን ይታወጅ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ቢጠይቁም ሰሚ አላገኙም። ዓለም አቀፍ ሚዲያዎች ጉዳዩን ትኩረት በመስጠት በከፍተኛ ሁኔታ መዘገባቸው ተከትሎ ያገዘዙ ባለስልጣናት ስለ ሁኔታው ተገደውም ቢሆን እንዲናገሩ ተገደዋል። ከሁለት ዓመት በፊት አርቲስት አጫሉ ሁንዴሳ የተገደለ ጊዜ በመላ ሀገሪቱ ባሉ ሚዲያዎች ለአንድ ሳምንት በንጉርጉሮ የቆየ ባንዲራ ዝቅ ያለና ክልሉን ብሔራዊ ሐዘን ቀን አውጆ የነበረ ሲሆን አሁን ግን በአንድ ቀን ከ1500 በላይ አማራዎች ተጨፍጭፈው ለዜና እንኳን አለመብቃታቸው አገዛዙ ለአማራ ህዝብ ያለውን ከፍተኛ ንቀትና ጥላቻ የሚያሳይ ሲሆን በገዛ ሀገሩም የሁለተኛ ደረጃ ዜጋ ሆኖ የመኖሩን የሚያሳይ መሆኑም እየተነገረ ነው። በሌላ ዜና ጭፍጨፋውን ተከትሎ በመላው ኢትዮጵያውያን ዘንድ ቁጣ የተቀሰቀሰ ሲሆን በማህበራዊ ሚዲያም ሳምንቱን የዘለቀ ከፍተኛ ዘመቻም እየተደረገ ነው። በቃ ቀይ አሻራ፣ የዜግነት ክብር፣ የደም ውርስ፣ የአማራ ዘር ማጥፋት፣ አብይ ስልጣን ይልቀቅ የሚሉ መፈክሮች ጎልተው እየተሰሙ ነው። በተያያዘ በአማራ ክልል የጎንደር ዩኒቨርሲቲ ደብረ ማርቆስ ዩኒቨርሲቲ ተማሪዎች ከፍተኛ ተቃውሟቸውና ቁጣቸውን አሰምተዋል። አትነሳም ወይ አትነሳም ወይ የፈሰሰው ደም ያንተ አይደለም ወይ ብልጽግና የኢትዮጵያ ህዝብ ጠላት ነው አብይ ስልጣን ይልቀቅ የሚሉ መፈክሮችም ጎላ ብለው ተሰምተዋል። በተያያዘም በትናንትናው ዕለት የአዲስ አበባ ዩኒቨርሲቲ ተማሪዎች ለተጨፈጨፉ ወገኖቻቸው ድምጽ እያሰሙ ወደ 4 ኪሎ ለመሄድ ጉዞ ሲጀምሩ በፌደራል ፖሊስ አሰቃቂ ድብደባ ተፈጸመባቸው እንዲበተኑ ተደርጓል። ይህን ተከትሎም የዩኒቨርሲቲው የአማራ ብሔር ተወላጆች ከትናንት ማታ ጀምሮ እየታሰሩ መሆኑም ተዘግቧል። ዘግይቶ በመጣም ዜና የወለጋ ጭፍጨፋው የተመራው በመንግስት ባለስልጣናት መሆኑን በመከላከያ ሰራዊት ቁጥጥር ስር የዋሉት የቶሌ ቀበሌ ዋና አስተዳዳሪ አቶ ንጋቱ መታና የቀበሌው የሚሊሻ ጽፈት ቤት ኃላፊ አቶ አዳኔ ወርቁ ተናግረዋል። እንዳሉትም የጊምቢ ወረዳ ዋና አስተዳዳሪ አቶ ባጫና የወረዳው ሰላምና ጸጥታ ጽፈት ቤት ኃላፊ በስልክ ደውለው ከላይ የተላለፈ ትዕዛዝ አለ አስፈጽም አሉኝ እኔም አስፈጸምኩ ብለዋል። በዚህም ሰራዊታችን ኦነግ ሸኔ ቅዳሜ የሚያካሄደው ኦፕሬሽን አለ ብለው አስፈላጊውን ትብብር እንዳደርግላቸው አዘውኝ ነበር ብለዋል። አቶ ንጋቱ እንደሚሉት አቶ ባጫና የጸጥታ ኃይሉ ኃላፊ ሰራዊቱ ቶሌ ቀበሌ ሐሙስ ማታ እንደሚገባ እኔ አቶ ኪዳኔ መርዋና ሳጅን አሰፋይ ፖሊስ አባላቱና የሚሊሻ አባላቱን ከቶሌ ቀበሌ ሐሙስ ዕለት እንድናስወጣቸው አዘዙም ብለዋል። ሰራዊቱም ወደ ቶሌ ቀበሌ ሲገባም ሰንጋ እንዲታረድለትም ታዘናል የሚሉት አቶ ንጋቱ የተባለውን አድርገናል ብለዋል። የጸጥታ ኃይሉን ጨምሮ የቶሌ ቀበሌ ዋና ዋና አመራሮች ሐሙስ ዕለት ቀበሌዋን ለቀው እንዳደሩ የተናገሩት አቶ ንጋቱ ከቀበሌዋ በቅርብ ርቀት ሄደው ማደራቸውን ገልጠዋል። ሰራዊቱ ሐሙስ ማታ ከገባ በኋላ በቀበሌዋ የተጣለለትን ሰንጋ እየተመገበ ሲጨፍር እንዳደረ ተናግረው አርብ ዕለት ቀበሌዋ ምንም አይነት የመንግስት መዋቅር ቀበሌም ሆነች የሚሉት አቶ ንጋቱ አርብ ቀኑ ሙሉ የቶሌ ቀበሌ ሰፊ በመሆኑ እኛም ራሳችን ቀይረን ከቀበሌው አንድም ሰው እንዳይወጣ ከሰራዊቱ ጋር ከበባ አደረግን በማለት ምስክርነት ሰጥተዋል። አብን በኦሮሚያ ክልል ምዕራብ ወለጋ ዞን ግንቢ ወረዳ በአማራ ብሔር ተወላጆች ላይ ተፈጽሟል ባለው የዘር ማጥፋት ወንጀል ላይ የህዝብ ተወካዮች ምክር ቤት በአስቸኳይ እንዲወያይና አቋም እንዲይዝ ባወጣው መግለጫ ጠይቋል። አብን ጠቅላይ ሚኒስትር አብይ መንግስታቸው ለምን የንጹሐን ጭፍጨፋ ማስቆምና ለተፈናቃዮቹ ድጋፍ ማድረግ እንዳልቻለ እንዲያስረዱ ምክር ቤቱ እንደጠራቸው ጨምሮ ጠይቋል። አብን ምክር ቤቱ በአጀንዳነት እንዲያዝልኝ ከቀናት በፊት ላቀረብኩት አጣዳፊ የዘር ማጥፋት ወንጀል አጀንዳ ምክር ቤቱ የፖለቲካ ነጥብ ማስቆጠሪያ ነው የሚል ምላሽ በመስጠት በአማራ ብሔር ንጹሐን ተወላጆች ጭፍጨፋ ላይ ተሳልቋል በማለት አብን ከሷል። ትናንት ከኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ ወደ አዲስ አበባ ባራቴዝ ማመላለሻ አውቶቡሶች ሲጓዙ በታጣቂዎች ከታገቱት መንገደኞች መካከል 350ዎቹ እንደተለቀቁ አላይን ጋዜጣ ዘግቧል። መንገደኞቹን ያገቱት የኦሮሞ ነጻነት ሰራዊት ታጣቂዎች እንደሆኑ ሲነገር፣ ታጋቾቹን የመንግስት ጸጥታ ኃይሎች በስፍራው ደርሰው እንዳስለቀቋቸው የገለጹት የዞኑ አስተዳዳሪ ውብሸት አበራ 10 ሰዎች ግን አሁንም እንደታገቱ መሆኑን ተናግረዋል። ጸጥታ ኃይሎቹ ታጋቾቹን ያስለቀቁት በምን መንገድ እንደሆነ ዘገባው አላመለከተም። የዞኑ አስተዳደር ፌደራል መንግስት ከደራ ወረዳ በፍቼ ከተማ በኩል ወደ አዲስ አበባ በሚወስደው መንገድ አካባቢው ጸጥታ ኃይሎቹ እንዲያሰማራ በድጋሚ መጠየቁን ገልጧል። በመጨረሻም የተባበሩት መንግስታት ድርጅት ሰብአዊ መብቶች ኮሚሽን በኦሮሚያ ክልል ምዕራብ ወለጋ ዞን ግንቢ ወረዳ ቶሌ ቀበሌ ባሳለፍነው ቅዳሜ የተፈጸመውን አሰቃቂ የንጹሃን ጅምላ ጭፍጨፋ የኢትዮጵያ መንግስት ፈጣን ገለልተኛና ጥልቅ ምርመራ እንዲያደርግ ባወጣው መግለጫ ጠይቋል። የኮሚሽኑ ኮሚሽነር ሚሼል ባቼሌት የኮሚሽናቸው ባልደረቦች ጭፍጨፋው ከተፈጸመበት ቶሌ መንደር የዓይን እማኞችን ምስክርነት እንደሰሙ ገልጸው፣ ታጣቂዎች ሴቶችና ህጻናትን የሚበዙባቸውን በመቶችን በሚቆጠሩ ንጹሃን ላይ በፈጸሙት ጭካኔ የተሞላበትና ዘግናኝ ግድያ በእጅጉ መደንገጣቸውን ተናግረዋል። ከጭፍጨፋው የተረፉ ከ2000 በላይ ነዋሪዎች መፈናቀላቸውንና በርካታ መኖሪያ ቤቶች መቃጠላቸውን የገለጹት ባቼሌት መንግስት የተጎጂዎችን ፍትህና ካሳ የማግኘት መብትና የጥቃቱን ፈጻሚዎች ተጠያቂነት እንዲያረጋግጥ ጠይቀዋል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
እስካሁን ድረስ በጋዜጠኞችና በአክቲቪስቶች ላይ ለፍትህ ያልቀረቡ እንዳሉ ይታወቃል። ለህግና አስቸኳይ ፍትህ በ24 ሰዓት ቀርበው ፍትህ እንዲያገኙ መንግስት ይወሰነው አለ። በዚህ አጋጣሚ የታሪክ ጸሐፊና ጋዜጠኛ አቶ ታዲዮስ ታንቱ እስካሁን ድረስ ለህግ አልቀረቡም፣ ፍትህ አላገኙም። ሰብአዊ መብት ኢትዮጵያ ውስጥ ያሉ ሰብአዊ መብት ተሟጋቾችና ዓለም አቀፍ ሰብአዊ መብት ተሟጋቾች እስካሁን ድረስ ለፍርድ ያልቀረቡ በተለያየ ቦታ ታስረው ያሉ ጋዜጠኞችንና አክቲቪስቶችን ጉዳይ የኢትዮጵያ መንግስትን እንዲጠይቅልን እናሳስባለን። እናመሰግናለን።
ታዲዮስ ታንቱን በተመለከተ የሚከነክነኝ አንድ ነገር አለ። የፌስቡክ ፕሮፋይሌ ላይ ሜሳቸውን ነው ያደረኩት። የሚከነክነኝ ያንን ስብሐት ነጋን የመሰለ ጨፍጫፊ በእድሜና በጤና ለቀናል ያሉት ዶክተር አብይ እኚህን የታሪክ ሰው፣ የኢትዮጵያን አፍቃሪ፣ ለህዝብ የቆሙ እውነትን ተናጋሪ ሰው ለምን እንደሚያሰቃያቸው ሆስፒታል እንኳን ሲወስዷቸው እጃቸውን አስረው ነው። ለምን እንዲህ አይነት ተንኮል፣ ክፋት፣ የሰይጣን ሥራ እንደሚሠራ ኢትዮጵያ ውስጥ ሊገባኝ አልቻለም። ባጭሩ ስብሐት ነጋን የለቀቀ መንግሥት ጋሽ ታዲዮስ ታንቱን በዚህ ዕድሜያቸው ያሰቃያቸዋል፣ በየምክንያቱ እያሰረ በጣም የሚያሳዝን ነው።
ወያኔና የብልጽግና ሥርዓቱ ተመሳሳይነት ማሳያ
ያሳዝናል። ለማንኛውም አድማጮቻችን ፕሮግራማችን እስከ 6 ድረስ ይቀጥላል። መልካም ቆይታ እንመኝላችኋለን። ከጥቂት ደቂቃዎች በኋላ ደግሞ የስልክ መስመራችንን ወደ ኢትዮጵያ እናዞርና ከኢትዮጵያ አንድ ታላቅ ሰው ይዘንላችሁ እንቀርበን እንሞክራለን።
Thank you.
ማስተዋቂያ ለመንጃ ፈቃድ ፈላጊዎች ከአሁን በፊት ቃል በገባነው መሰረት አዲስ ሾር ስኩላ ሙሉ ለሙሉ ስራውን መጀመሩ ስንገልጽ በታላቅ ደስታ ነው። መንጃ ፈቃድ ብዙ ገንዘብ እንደሚያስወጣ እንረዳለን። በመሆኑም በአከባቢያችንም ሆነ በከተማችን ካሉት ትምህርት ቤቶች በቅናሽ ክፍያ እናስተናግዳለን። ልብ በሉ ቅናሹ ለተወሰነ ጊዜ ነው። ከዚህም በላይ ትምህርት ቤቱ በራሱ ቋንቋ እንደ ፍላጎቶም ይስተናገዳሉ። የበለጠ ለመረዳት በዌብሳይታችን www.addisshoreschool.se ይጎብኙ። አድራሻችን አዲስ ሾር ስኩላ ቮርበሪስ ፕላን 31 ቮርበሪ ከቱናልባና በስተግራ ሲወጡ ድልድዩ ስር ያገኙናል። የቴሌፎን ቁጥራችን 08-641-8003 ወይንም 073-646-1330 አዲስ ሾር ስኩላ።
አድማጮቻችን አሁን ከዚህ በመቀጠል ደግሞ ኢትዮጵያ የምናገኛቸው የተስማማነው እንግዳችን ስካውን ስላልገቡልን እሳቸውን በመሐከሉ እየሞከረን እዚህ ስቶክሆልም የባልደራስ ለዲሞክራሲ እውነተኛ ዲሞክራሲ ተወካይ አቶ ወንድማገኝ ከኛ ጋር ይገኛሉ። ከእሳቸው ጋር ውይይት እናደርጋለን። ሰላም ወንዴ።
ተናስተልኝ አመድ እንዴት ናችሁ?
ሁሉ ነገር አማን ነው?
ሰላም ነው።
አንዳንድ ሰዎች እኔ በልምድ ሰላም ነው ስል ምን ሰላም አለ ይሉኛል በአሁኑ ጊዜ። እና
እንደንገጥ ነው እነት ለመናገር
እኔ ለምዶብ ነው ሰላም ነው ማለት አሁን ወዳታለሁ ለምዶብ ለምን ደን አላቀም።
ኦኬ
ምን ይስማሃል ሰሞኑን? ይሄ 1500 3000 እንደ ዶሮ እኔ ሰውም የገደሉ አይመስላቸውም ብዬ ነው ገምቱ። ምክንያቱም እንዴት የሰው ልጅ ሰውን በዚህ ሺ ቁጥር አንገቱን ይቀላል? እንዴት ይገላል? ህፃናት እንዴት ይገላል? ምን ተሰማ ይሄን ነገር ስትሰማው ዜናውን?
በጣም አሰቃቂ ድርጊት ነው። አንዳንድ ጊዜ ምናልባት ከዛ ከኢትዮጵያ ነው ወይ የተፈጠርኩት እንደዚህ አይነት ሰዎችስ አብሮን ኖሮዋል ወይ እንደዚህ አይነት ከአውሬነት ያለፈ እንደዚህ አይነት ጭካኔ ውስጣቸው ያለ ሰዎች ኢትዮጵያ ውስጥ አሉ ወይ ብዬ ልጠይቅ ያደርገኛል። በጣም አሰቃቂ ነው። በጣም አንዳንድ እንግዲህ ምናልባት አንዳንድ ቪዲዮዎችን እንደዚህ ፎቶግራፎች ሲታዩ በጣም ላሳለፉት ብቻ ሳይሆን እዚህ እኛ ለምናየው በጣም ትሮማ ነው የሆነብን እና ስሜቱን እንደዚህ በአንድ ቃል ለመግለጽ በጣም አስቸጋሪ ነው። ግን ተስፋ ማጣት በቃ ብዙ ነገሮች ናቸው የሚሰሙት። ዞሮ ግን በአጠቃላይ በጣም የሚያሳዝን ጊዜ ላይ እንደደረስን ነው እንትን የምለው። ግን ይሄ ሆኖ እንዳለ ይሄ የመጀመሪያው አይደለም የሚታወቀው። በተለይ ይሄ ወለጋ የሚባለው አካባቢ ላይ ዘር ተኮር የሆነ ጥቃት ሲደረግ የመጀመሪያው አይደለም። ምናልባት እንግዲህ የምታስታውሱ ከሆነ ከ2019 ጀምሮ ኢትዮጵያ ውስጥ የዘር ማጥፋት ወንጀል ሊፈጸም ይችላል ብሎ ተናግሮ ነበር። እንግዲህ ባልደራስ እንደ አንድ የፖለቲካ አክተር
እንዳውም እስከማስታውሰው ድረስ እስክንድር አሜሪካ ድረስ ሄዶ ለኮንግረስማኖች ለባለስልጣኖች ኢትዮጵያ ውስጥ በዘር ላይ ያተኮረ ጭፍጨፋ ይካሄድ ይችላል ብሎ ለኢትዮጵያ ምስ ተናግሮ ነበር። ለባለስልጣኖቹም አሜሪካኖች ተናግሮ ነበር። የሚያዳምጡ የሚገርመኝ ነገር እስክንድርን በተመለከተ አንድም ሰው ተጨባጭ ሆነ የእሱን ስህተት ነው የሚል ነገር ሲናገር ሰምቼ አላውቅም። ግን ብዙ ሰዎች ሲያጥላሉ የምሰማው እብድ ነው ባጭር አማርኛ ይችን ይሉና አለ አይደለም መከራከሪያ ነጥብ ሳያስፈልጋቸው ምን ሳይላቸው ይሄዳሉ። ይሄ ደግሞ የሆነው መቼ ነው ታውቃለህ? መቼ እንደሆነ የኔ እንትሩን አንብብዋለሁ የዚህ ተመስገን ደስ ያለኝ የጻፈውን ከበፊቱ ከንቲባ ያሁኑ የምንድነው የማዕድን ሚኒስቴር ጋራ ታከለውማ ጋራ ቀጠሮ አድርገው ሲጎበኙ ከተማውን ሲጎበኙ ሲያሳየው መኪና ውስጥ ሆኖ እስክንድር በግርስ ሄደ ያውታል እስክንድርን በግርስ ሲያው ታከለውማ መኪናውን ያስቆምና እባክህ ነገረው እኔ አደርሰዋለሁ ይላል ለተመስገን ተመስገን እንደዛ ሲለው አቆሙ ታከለውማ ለተመስገን ለእስክንድር ሰላም እስክንድር ወዴት ነው የምትሄደው ላድርስ ሲለው ጎንበስ ብሎ አመሰግናለሁ በግሬ ነው የምሄደው ብሎ አለፈ አለ እሱ ካለፈ በኋላ ታከለውማ ለኔ እባክህ ነገረው ይሄን ጓደኛህን ይሄን መኪና እሰጠዋለሁ ብሎ አለኝ ብሎ ጽፎታል በኦፊሻሊ በጋዜጣው ላይ እንግዲህ ምንድነው የሚያሳየው ያ ሰውዬ ይሄንን እስክንድርን አፉን ለማያዝና እስክንድርን በጉቦ ለማያዝ የመንግስት ሀብት መኪና እንግዲህ ማነው ተመስገን እንደጻፈው ያ መኪና ቢያንስ 1 ሚሊዮን የሚያወጣ ቢያንስ 1 ሚሊዮን የሚያወጣ ነው ያንን ለመስጠት ዝግጁ ነበር ያቺን ሰሞን ታከለውማ የአዲስ አበባን ወጣቶች በእስክንድር ላይ አስነሳና የተወሰኑ ወጣቶችን በገንዘብ ገብቶ ምን መባል ተጀመረ አዲስ አበባ ውስጥ ወጣቶች የተወሰኑ ወጣቶች እስክንድር እብድ ነው እብድ መሆኑን ግን ምንም አይነት እንትን የሚል ነገር የለም እና ይቅርታ አንተን ነው ኢንተርቪው ማድረገው ግን ነገሩ ስለሚያበሳጨኝ አንዳንድ እውነቶችን ማለት ስለማልችል ውሸቶችን እስክንድር እብድ ከተባለ ለእውነቱን ይዤ ነው የምሞተው ሲል እብድ ከተባለ አቡነ ጴጥሮስ ሰማታችን እብድ ነበሩ የምናደንቀው ቴዎድሮስ አገሬን ስትወድቅ አላይም ብሎ ራሱን ሲገል እብድ ነበር ገብቷል የኔ አናሊሲስ
ተከተል
እስክንድር ነጋን አምጡልኝ እስቲ እብድነቱን የሚያሳይ እውነቱን እውነቱን ተናግሬ ሞታለሁ ስላለ እብድ ነው የሚያስብሉ እንደታከለውማ ከዛ ተቀብሎ ይሄ አጨብጫቢ ሁሉ እኔም አሁን በጣም ስለጠላዋቸው ይሄ ምንጣፍ ጎታች ማለት ጀምር ያለው ድሮ ማይወጡ ምንጣላቶች አጨብጫቢ ሁሉ ዝም ብሎ ከመሬት ተነስተው እስክንድር እብድ ነው እስክንድር እብድ ነው አቡነ ጴጥሮስ እብድ ነበሩ ማለት ነው በመትረየስ ሲረሸኑ አልቀበልም የፋሽስትን እንትን ብለው ለማንኛውም ምንድነው ምን ይመስላል የመንግስት ትልቁ ጥፋቱ በዚህ በእንትን ላይ በዚህ በጭፍጨፋው ላይ ይሄ መጀመሪያው አይደለም ማአት ግዜ ተደረጓል ለምንድን ነው እንዲህ አይነት የሚደረገው በተለይ ደግሞ የአጫሉ ሁንዴሳን ግድያና በዛ ግዜ የነበረውን የመንግስት የሚዲያ ርብርቦችና ያሁኑን የሺ 503000 አማራዎች ያው መጨፍጨፍ ስታነጻጽረው ምንድነው ስተት ያለው ምንድን ነበር መሆን የነበረበት
አው እንደኔ ምለ አሁን መንግስት አሁን ያለው አገዛዝ ከዚህ አገዛዝ አሁን ሰዎች ብዙ ጊዜ በሶሻል ሚዲያ ላይ መታይ የሚጠይቁት ነገር አለ ምን እንዴት ይሄ መንግስት ያዘንም እንዴት ያዘን ቀን እንኳን አንዳንድ ደግሞ እዚህ ተቃዋሚ ፓርቲ አባሎችን ፓርላማ ቀርበው አንድ ኢመርጀንሲ አጀንዳ ይደረግልን ብለው ሲጠይቁት የመንግስት መላሽ የነበረው ናይቶ ብዙ ሰዎች ሲናደዱ ሲበሰጡ አይቻለሁ ለኔ ግን እንትን ነው ይሄ በጣም ኤክስፔክትድ ትሬንዱን ካየ ነው ከዚህ በፊት የነበረውን አመጣጡን እንዴት እየመጣ እንደሆነ ይሄ መንግስት ካየ ነው የመንግስት መላሽ ለዚህ ጉዳይ ይችላል ማለቱ 200 ሰው በጠራራ ፀሐይ ታርዶ ችግኝ መትከሉ ምንም የሚያስደንቅ አይደለም ከዚህ በፊት እኮ አንድ ከተማ ሙሉ በጠራራ ፀሐይ ሲወድም ህንጻ ሲመርቁ ይሄ የሰውን ምንድነው ይሄ የሚታረደውን ዜጋ አትሊስት ፔኑን ሪኮግናይዝ ባለማድረግ ራሱ መንግስት እያስተላለፈልን ያለው መልእክት አለ ችግሩ ግን የኛ አረዳድ ነው የኛ ኢነሰንስ እንግዲህ የኛ ስለ እኔን ወይ ሚስቶሰኑ ሰዎችን ብቻ ሳይሆን የፖለቲካ ኤሊቱ ወይም ፖለቲካውን የሚከታተለው ዲያስፖራ የምትለው ኢትዮጵያ ውስጥ ያለው ሲግኒፊካንት ቁጥር ያለው ሰው ይሄን እንዴት እንደ አረዳዱ ላይ በጣም ችግር እንዳለ ነው እኔ የሚገባኝ እንጂ መንግስት በተደጋጋሚ ጊዜ ከጠቅላይ ሚኒስትሩ ለምሳሌ ለዚህ ለዘር ማጥፋት ወንጀል መንደርደሪያም ይሆኑ እንትኖችን ሲሰጡ ነበር አንድ ሰሞን ይሆኑ ወታደሮች ናቸው ምናምን ቤተ መንግስት መጥቶ ሲባል ጠቅላይ ሚኒስትራችን ከስልጣን ሊወርድ ነው ምናምን ተብሎ ከመቶ ሺህ የሚቆጠር በመቶ ሺዎች የሚቆጠሩ ሰዎች ስፔሲፊካሊ ከለገ ከዚህ ኦሮሚያ
ኦሮሚያ ተናግረዋል ሰምቻለሁ።
ይሄ በጣም አደገኛ እንትን ነው። እዛ ሰሞኑን ደግሞ ለምሳሌ አዲስ አበባ ውስጥ ኦሮሞ ጠል ሰዎች አሉ። በጣም በቃ ይሄ ምንድን ነው ንጹህ ውሸታው ሊሴንታ ካቴ ምንድን ነው ይሄ
የግሪክ ስኩል የኢንዲያን ስኩል
እዛ የግሪክ ወይ የፈረንሳይኛ ይዘመራል በሚሉ ውሸት እንትኑ ፕሬሚሲስ ራሱ ውሸት ነው። በዛ በከዛ ተነስቶ ኦሮሞ ጠል ሰዎች አሉ አዲስ አበባ ውስጥ እንዲህ አይነት በተደጋጋሚ ጊዜ ከጠቅላይ ሚኒስትሩ ጀምሮ ብልጽግና መንግስት ስትራክቸር ውስጥ ያሉ የኦሮሚያ አሁን ሽመልስ የሚባሉ በተደጋጋሚ ጊዜ ነው በህዝብ ፊት በአደባባይ ፊት ለዘር ፍጅት ሰዎችን የሚገፋፉ ኢንስቲጌት የሚያደርጉ ስቴትመንቶችን ሲናገሩ የነበሩት ማለት ነው። ስለዚህ ይሄ ነገር ተዉ፣ ይሄ ነገር አይሆንም። የሚፈጸሙትን ደግሞ የዘር ማጥፋት ወንጀሎች እያየን ነው። አሁን የዛኔ ሲጮህ ግማሹ ከላይ ያሉት ንጹህ ናቸው ከስር ያሉት ናቸው ምናምን እየተባለ ድንብርብሩ ይወጣ ሪአክሽን ነበር ያለው።
እኔ በጣም ከሚገርመኝ አንዱ ምን መሰለ መለስ ዜናዊ የሰይጣን ጉማጅ ናቸው። የነፍሳቸውን እዛው ፈጣሪ እንደፈለገ ይቅር ይበላቸው። እውነቱን መናገር ያስፈልጋል። የሰይጣን ናቸው እሳቸው። ግን ሲገሉ ምን ሲሉ አላየናቸውም። የሳቸው ወታደሮች የሳቸው አሽቃባሮች ናቸው ወንጀሉን የሚሰሩት። ግን እሳቸውን ነበር ስንጠይቀ ነበር አይደለም እንዴ? አሁን ታዲያ ሲመጣ the same thing ደብል እየተደረገ ነው። እውነቱን ተናግሮ አባቴ ነፍሱን ይማረውና እውነቱን ተናግሮ የመሸበት ማለት ይላል። በመለስ ዜናዊ ጊዜ ማንኛውንም ወንጀል የሰሩት ያስተማሩት እሳቸው ናቸው። ግን በሺ የሚቆጠር በዘሩ ተገድሎ ነው አልሰማውም። ከተሳሳትኩ ታረማለሁ። ካንዴም ሁለት ሶስት ጊዜ እንዲህ እየተደረገ ከዚህ በፊት አብረውን ንጮሁ የነበሩ ወንድም እህቶቻችን ጓዶቻችን ዛሬ ዝም በሉ ሀገሪቷ ትጠፋለች እያሉን፣ እኔ ሀገሪቷ ከዚህ በለጠ እንዴት እንደምትጠፋ አላውቅም። በቴሪቶሪ ነገር ካዩት ተደርጎ ማይታወቅ ታሪክ ሱዳን የኢትዮጵያን ስንትና ስንት ሺህ ኪሎ ሜትር ኔቨር አድርጎት የማያውቀው ገብቶ ይዞ ቁጭ ብሏል። ቲፒኤልኤፍ የሰሜን ወሎን ግዛቶች ተቆጣጥረው ቁጭ ብሏል። እሳቸው ግን ወጥተው በፓርላማ ዱቄት አድርገነዋል ሁለተኛ አይነሳም ወዘተ ይሉናል። እኛም እንቀበልና ፈርተንም ይሁን ለወዳችን ብለን የሚሆን ዘም እንላለን። ከሁሉ በላይ ግን እኔ በከሁሉ በላይ እንትን የሚያሳዝነኝና የሚያናልደኝ የጠቅላይ ሚኒስቴርን ቦታ የያዙት ዶክተር አብይ አህመድ በፓርላማ ላይ ቀርበው በህዝብ ምክር ቤት ቀርበው ተሰምቶ ማይታይ ነጭ ውሸት ሲዋሹ እኛም ዝም ማለታችን። እስቲ መሪ ሆነው በአደባባይ ውሸት የፈረንሳይ ሊስ ተማሪዎች በፈረንሳይኛ ይዘምራሉ፣ የህንድ ተማሪዎች አዲስ አበባ ውስጥ በህንድኛ ይዘምራሉ። እንዲህ ብለው ሲናገሩ ወይንም ምን ይመስላል? ወይ ህዝቡ አያውቅም ደደብ ነው፣ ወይንም ደግሞ ቢያውቅም ምን አባቱ ያደርገኛል የፈለኩት ማለት ይችላል። ካልሆነ በስተቀር እንዴት አንድ የሀገር መሪ እንዲህ አይነት ውሸቶችን መናገር ይችላል ብለህ ትገምታለህ?
እኔ በሄ ክሊር የሆነ በጠቅላይ ሚኒስትሩ በተደጋጋሚ ጊዜ ንግግራቱ ሁሉም እኔ እውነት ሲናገር ሰምቼው አላውቅም። ጠቅላላ ውሸት ነው። ውሸት ነው እስካሁን እየሰማን ያለው። እና ግን አንዳንዴ ይሄ ምንድን ነው ፖለቲካ ውስጥ ነገሮችን እንትን ለማለት ምናምን ተብሎ እንዲህ በጣም ውሸትም ባይሆን አለ አይደል ማኒፕሌት የሚደረጉ ምናምን ነገሮች አሉ። ይሄ ግን ከዛ ያለፈ በጣም መሬት ላይ የወረደ ግልጽ ውሸት ነው። እና ይሄ ደግሞ በግልጽ የሚያሳየው ህዝቡን ለህዝቡ እኛን እያንዳንዱ ኢትዮጵያዊ ምንም እንደማናመጣ ከዚህ ከንቃተ ህሊናችንም አንጻር ምንም እንደማናቅ አንድ ምንም እንደማናቅ ምንም እንደማናሳውስ ምንም አናላይዝ እንደማናረግ ሁለተኛው ደግሞ በቃ ምንም እንደማናመጣ እሱ የፈለገውን ይናገራል ዛሬ ይናገራል የሆነ ወንጀል ይሰራል እዚህ ጋር ደግሞ የሆነ ግርግር ይፈጠራል የሆነ ዶክመንታሪ ይለቃሉ ምናምን እኛም ሆይ ሆይ እንደለን ድረሰዋለን በቃ በዛ ሌቭል ነው ያዩ በዛ ሌቭል ምክንያቱም እነሱ ይገላሉ እኛ እናለቅሳለን ፌስቡክ ላይ ምናልባት የሆነ ሻማ ምናምን እንጠፋለን ከዛም ድረሰዋለን እንደገና ሁለተኛ ሶስተኛ ራዙ ሲደረግ ምንም የተፈጠረም ነገር የለም ስለዚህ እኛንም ያው በዚህ ሌቭል ነው ምንም እናማናመጣ ለወገኖቻችን እማንቆ ሆነን ነው የታየ ነው ይሄ ደግሞ በአንድ በኩል ሲታይ እውነት ነው ምክንያቱም ይሄ ሁሉ የሆነ እየተደረገ ይሄ ሁሉ እነዚህ ንጹሃን ስለ ፖለቲካ ምንም እማያውቁ ህፃናት እየታረዱ ማለት እንግዲህ ወላሂ ካሁን በኋላ አማራ አልሆንም ስትል የስድስት አመት ያንን እያየ ዛሬ ድረስ ለጠቅላይ ሚኒስትሩ ኢሜጅ እንጨነቅም ሰው ታያለ ስለዚህ በአንድ በኩል ይሄ ጠቅላይ ሚኒስትሩ ይሄ የዚህ አገዛዝ ለኛ ያላቸው አሴስመንት ለኛ ያላቸው የወረደ ግምት ትክክል ነው ምክንያቱም ለወገኖቻችን ልንጮህ ልንቆም ልንታገል አልቻለም
ይሄንን ካልካይ ቀር ሰሞኑን የአቶ ሽመልስ አብዲሳ የኦሮሞ መራጮቻቸውን ሰብስበው የተናገሩት አንድ በጣም በጣም የሚገርም አባባል አለ እውነት ነው ማለት ነው ምክንያቱም ምንድነው ያሉት አይግረማችሁ አማራው ቢጮህ ቢያለክስ አይግረማችሁ ስልጣኑን ይዘነዋል እነሱ ደግሞ ከመጮህ ከማልቀስ ስም ከማጥፋት በስተቀር ሌላ የሚያመጡት ነገር የሚያውቁትና የሚያመጡት ነገር የለም ሶስት ነገር ነው የጠቀሱት ከመጮህ ከማልቀስና ስም ከማጥፋት በስተቀር የሚያመጡት የለም ሲሆን ለነሱ እንትን መስጠት ነው ምንድነው ናፕኪን ሲያለቅሱ መጥረጊያ እሱን ስጧቸው ስራቸውን ግን ቀጥሉበት ብለው ነው ንግግር ያደረጉት እንግዲህ አንተ እንዳልከው ይሄንን ህዝብ ኤክስትሪምሊ ንቀውታል ምንም ማያመጣም ምንም ማያውቅም ማልቀስ መጮህ እና መሳደብ ነው ስራው ናፕኪን ስጡት ሲያለቅስ ስልጣኑን ስለያዝን ለምን ይገርማቸዋል ቢያለቅሱ ቢጮሁ ቢሳደቡ ከዚህ በላይ ምንም የሚያውቁት ነገር የለም ብለዋል እኔ የምለው ጠቅላይ ሚኒስትራችን ሊባኖን በተፈጥሮ ነው የምለው ተፈጥሮ ማለት ያው ነው በተፈጥሮ አደጋ ያን ጊዜ ቦምብ የሆነ ነገር ኬሚካል ፈንድቶ ሰዎች ሲሞቱ የመጀመሪያው የዓለም መሪ ነበሩ የምንድነው ባለው ኮንዶሎንስ የሀዘን መግለጫ ሲልኩ ሱዳንም እንደዚህ በውሃ ስትለቀለቅ የመጀመሪያው መሪ ናቸው እኛ ሀገር ግን በአገራቸው እሳቸው በሚመሩት ኢትዮጵያ ስት ምንድነው ስትኖር ምንድነው ስትሞት ኢትዮጵያ ነህ ምናምን በሚሉት ሀገር ሰው በሰው ሰራሽ በሰው ጥፋት በቴሮሪስቶች ጥፋት 300 500 ሺህ ሰው ሲሞት ምንም አይሰማቸውም ዝምብም ያረፈችባቸው አይመስላቸውም ይሄ እውነቱን መናገር ነው እኔ የሚጠላኝ የሚወደኝ ግድ የለኝም ይሄ እውነት አይደለም የሚል ካለ ወጥቶ ይከራከረኝ ለምን ይመስላል አሁን እሳቸው እንደ መሪነታቸው ባንዲራ ማውረድና ዝቅ አድርጎ መስቀል የሶስት ቀን ሀዘን የትኛውም ሀገር ያረጋል አፍሪካ ውስጥ እንኳን ጎርፍ ሲወስዳቸው አፍሪካውያኖች ደቡብ ማን ነው ዚምባብዌ እነ ናሚቢያ ይሰቅላሉ የሶስት ቀን ሀዘን ይላሉ እነ ባንግላዴሽ የሶስት ቀን ሀዘን ለምንድን ነው ይሄን የማያደርጉት እኛ ሰዎች አይደለንም ወይ የእንሳቸው ህዝብ ሰው አይደለም ወይ ማዘን አልነበረባቸውም ወይ ማቅ ለብሰው ይሄን ሙሽ ሲሞትባቸው ማቅ ለብሰው ማዘን ቢቀራባቸው ማዘናቸው ለህዝባቸው አይገልጹም ወይ እሳቸው ምንድነው ያደረጉት በማግስቱ ደጋፊዎቻቸውንና ሚኒስትሮቻቸውን ይዘው አረንጓዴ ዘመቻ ምንድነው ቅጠላቅጠል ተከሉ ነው ያሉት ለምን ይመስላል ይሄን የሚያረጉት ህዝቡን ለማናደድ ነው ራስ ጉዳይ ምንም ማታመጣም ነው ምንድነው የሚያገኙት ከዚህ ከጥላቻ ገለጻ
አው ግን ልክ ነው ጥጥሩ ጥያቄ ነው እኔ ግን በአንድ በኩል ገልብጬ ነገሩን ሳየው ለምን ሲያዘን መግለጫ ይሰጣሉ ብለን መጠየቅ አለብን
ህዝባቸው አይደለም እንደሚያልቀው
ታንክ ዩ ጥሩ ጥያቄ ነው አሁን ልክ ነው ኖርማሊ አንድ ሀገር ውስጥ በተፈጥሮም ይሁን ይችላል በኮንፍሊክትም በግጭትም የሆነ ነገር ሲፈጠርና የዛ ሀገር ዜጎች ሲሞቱ መንግስት መጀመሪያ ሊያደርግ የሚችለው ነገር ምንድነው? ይሄ ኮንዶለንስ የሀዘን መግለጫ መስጠት ነው። ያ ማለት ምንድነው? የደረሰውን ሀዘን ሪኮግናይዝ ማድረግ፣ ሀዘኑ ለደረሰባቸው ሰዎች ደግሞ አለን። ይሄ በቃ ቲፒካሊ ሰብአዊ የሆነ ነገር ነው። ሁለተኛ ደግሞ በዚህ በመንግስት ፕሮቶኮል ኤቲኬት ምናምን ውስጥ አንድ እንትን የሚጠበቅ ነገር ነው። አሁን ግን ይሄ የደረሰው ሀዘን ያገዛዙ ሀዘን አይደለም። ምክንያቱም ስትራክቸራሊ እስካሁን የተለያዩ መረጃዎች እንደሚያሳዩት በኦሮሚያ ክልል በተለያዩ በዚህ በቤኒሻንጉልም በለው የሚደረገው የዚህ የአማራው ጭፍጨፋ ላይ መንግስት በቀጥታ እጁ እንዳለበት የሚገለጽ ነው። ስለዚህ እንግዲህ ሰምተናል እኮ የቀበሌውም የወረዳውም እንትን እኮ ነገ ከነገ ወዲያ ይመጣል ይሄ ጭፍጨፋው ቡድን። ስለዚህ ብለን መንገድ ከፍተንለት በሬ ታርዶለት አይደል እንዴ በሬውን በቱ ሲጨፈጭፍ የነበረው። ስለዚህ ጫፍጫፊው የሀዘን መግለጫ ሳይሆን ማድረግ ያለበት አገኙ እንደሚመስለኝ ትክክለኛው አሰራር እንዲያውም ኃላፊነት መውሰድ ነው አይደለ? አዎ። ለምሳሌ አሁን ቴሮሪስቶች የሆነ ቦታ ላይ ጥቃት ያደርሱ፣ ያ ጥቃት ፖለቲካል ሞቲቭ ስላለው አይ እከሌ እኛ ነን ይሄን ያደረሰው ሲባል ያ ከጥቃቱ በስተጀርባ ያለው ፖለቲካል ሞቲቭ ምናምን ይታወቃል። ሀዘኑ የደረሰበት ወገን ደግሞ የሀዘን መግለጫ ይደርሳል ይሰጣል። በተደጋጋሚ አሁን እኮ አይደለም በተደጋጋሚ ጊዜ ይሄ ወለጋ ውስጥ ብቻ ሳይሆን በተለያዩ ከዚህ አዲስ ከአዲስ ከቡራዩ ማሳከር ጀምሮ በጦርነቱም ውስጥ ከተፈጠሩት ማሳከሮች ጀምሮ እስካሁን ባለንበት እንትን ስናይ መንግስት ግድ አይፈጠውም። ልክ ነው፣ እኛ ነው ያልገባን። ምክንያቱም ጥቃት ይሄን ማሳከሩን የሚፈጽመው ራሱ አገዛዙ ነው። ፔሪድ አሁን ብናሽ ሞኖም ነው በዚህ ብንል ምንም የምንፈጥረው ነገር የለም። ስለዚህ ማሳከሩን ኮሚት ያደረገ አገዛዝ የሀዘን መግለጫ ሊያወጣ አይችልም። እኔ ኤክስፔክት ማድረገው እንዲያውም ኃላፊነቱን መውሰድ ላይ ነው። ኃላፊነቱን በመውሰድ ደረጃ ደግሞ ተገደውም ይሁን ለፖለቲካ ድራማቸውም ሲሉ ይሁን ይሄው እንግዲህ የመንግስት ስትራክቸር ውስጥ ያሉ የቀበሌ መሪ፣ የወረዳ መሪ፣ የሚሊሻ መሪ አዎ እኛ ነን ያስገባ ናቸው። እነዚህ ሰዎች እኮ ሌላው ቢቀር እኮ ከወለጋ እኮ ወደ እንዳይጠፉ ወይም እንዳይሸሹ ነፍሳቸው እንዳያድኑ ራሱ እኮ መንገድ ተዘግቶባቸው ነው። አንድ ቀን አይደለም የምናወራው፣ ስለ አራት አመት ስለ ሶስት አመት ጭፍጨፋ ነው። አንድ ሪያል ይሄ እንግዲህ ቤኒሻንጉልም ምናምን ያየነው ነገር ነው። እና እኔ የሚገርመኝ የሀዘን መግለጫ ቢሰጥ ነው።
ወንዴ ጨራሽ አንድ ጥያቄ ቅድም ስትናገር እኔ ከሚገርመኝ አንዱ አልክ እኛ ይሄ ሁሉ እየተደረገ ሊገባን አልቻለም ወይም ልንቀበል አልቻልንም ያልከው ነው። ምንድን ነው የኛ ችግር? እዚህ የምንኖርበት ሀገር እንኳን ሺህ ሰው ቀርቶ 10 ውሻ በአንድ አካባቢ በበሽታ እንኳን ቢሞት ትልቁ ዝግብ ነው የሚፈጠረው ያ ምንድን ነው ተብሎ። እኛ ግን ኢትዮጵያኖች አንዳንዱማ ሳየው ቡና ቤት ቁጭ ብሎ ቢራውን እየጠጣ ስልኩን ያነሳና ውይ ይሄን ያህል ሰው ሞተ ይሄን በቃ ልክ እንደንትን ምሳውን እየበላ ቤቱ ቁጭ ብሎ ወይን ማታራቱን እየበላ ስልኩን እያየ የሞቱትን እንትን ይላል ያያል ፒክቸር ያል ራቱን እየበላ ምግብ እየበላ። ሰው መሆናችንን ኢትዮጵያኖች ረስተናል። አውሬነት ተቀይረናል። አውሬም አንድ ቦታ ላይ ሳነብ አንድ ሳይኮሎጂ እንትን ሳነብ አውሬ አንበሳ ይላል ህፃን ግልገል የሆነ ትንሽ እንትን አይበላም። እንዴት የሰው ልጅ የስድስት አመት ልጅ የአራት ወር ልጅ እንዴት ይገላል? ከአውሬ በታች ሆነናል። ምንድነው ሊገባን ያልቻለው ምንድነው? ይሄ ሁሉ ሲፈጸም ዝም ብለን እያየን እንደ አቁም እንኳን ለማለት ሳንደፍር ዝም ብለን አቤት አቤት እያለ ምንድነው? እኛ ስብናችን የት ነው የጠፋው? ፈጣሪ ርቆናል? ወደ ሰይጣን ተለውጠናል? ምንድነው ችግራችን?
ይሄ በጣም ከባድ ጥያቄ ነው። እንዲያውም ጥናትን የሚያስፈልገው ነገር ይመስለኛል እንጂ አሁን ይሄ ኢምፓቲ የሚሉት ነገር በተፈጥሮ ሁሉም ሰው ላይ አለ አይደለ? ሁሉም ሰው ላይ ማንም ሰው አንድ ሰው ሲጎዳ ሰው ራሱ እንዲው ሲበደብደው እንዲው በቀላል ሲደዋደው ምናምን ኢምፓቲ የሚባለው እንትን ባይ ኔቸር ውስጣችን ስላለ ፊል እናደርጋለን። አሁን የኛ ጉዳይ ግን የኛ ችግር የሆነው ምንድነው? እንዲያውም አንድ ነገር አስተውስኝ እንደዚህ ስትል በወያኔ ጊዜ አንድ ጊዜ ትዝ የሚለኝ የዚህ የደቡብ ሱዳን ወታደሮች ወደ ኢትዮጵያ ገቡና ጋምቤላ አካባቢ ያሉ ህጻናቶችን አፍነው ይወስዳሉ። ከዚህ ምልኮና
አስታውሳለሁ
በጊዜው ልክን አንተ ተዜላ በጊዜው ያሁኑ የዚህ የዓለም ጤና ድርጅት ኃላፊው የኢትዮጵያ ውጭ ጉዳይ ሚኒስትር ነበረ እና ልጆቹ ታፍነው ሲባል በነጋታው መሰለኝ ስቶክሆልም ይመጣል
ነበርን ሰላማዊ ሰልፍም ላይ ነበርኩ
ኤግዛክትሊ ነበርኩ እኔምና እኔ ራሱ በቃ እንዴት ይሄ ሰውዬ እነዚህ ህጻናቶች ታስረው ባነው ታፍነው ተወስደው ምን አባቱ እዚህ ሊያደርግ ይመጣል አይነት ነገር ነው አይደለ ስሜቱ ተሰብስበን ራሱ በመኪና እንትን ሲል በጋርዶሽ ምናምን ተይዘናል ነው ከዛ በኋላ ሰላማዊ ሰልፍ አድርገናል
አስተውሳለሁ
አሁን እዛ ሰላማዊ ሰልፍ ላይ የነበሩ ሰዎች ኦኬ ዛሬ ይሄ ሁሉ ሰው ሲታረድ ሬሳው በመንገድ ላይ ሲጎተት ህፃናት በጥይት ተገደሉ ሲባል አይደል እንዴ እነዚህ ከኡርጉዞስ ላይ ሽሉን በእንትን በቃ ለመስማት ራሱ
የሚሰጣጥ
ወንጀል ተፈጸመ ይሄ ትክክል አይደለም ስንል እነሱ በፍጹም ይሰሙ አሁን ያ ኢምፓቲያቸው የት ሄደ ቢየንም ወንደር አረጋለሁ ጠይቃለሁ ችግሩ በጣም ትንሽ ኮምፕሌክስ ይመስለኛል ምክንያቱም ብዙ ጊዜ ይሄን አገዛዝ የሚደግፉ ሰዎች ዝም ብለ ካታጎሪካሊ ነው ሳይው ዝም እንትን ነው ስፔኩሌሽን ነው የተጠና ምናምን ነገር አይደለም አንደኛ የሃይማኖት ኤሌመንት አለ አይ ጠቅላይ ሚኒስትሩ እንግዲህ ማን እግዚአብሔር መርጧቸዋል በተለይ የጠቅላይ ሚኒስትሩን እምነት የሚከተሉ ሰዎች ከዚህ ፐርስፔክቲቭ ብቻ ተነስተው የሚደግፉ ሰዎች አሉ።
ኦኬ
ኦ አፍሴት ይሄን ሁሉ እንትን እየተደረገ አይ ምናምን ብለው ተመሳሳይ ሃይማኖት ውስጥ ስላሉ ብቻ የሚደግፉ ሰዎች አሉ። ይሄ እንግዲህ ኢምፓቲያቸው ሰብአዊነታቸው የት እንዳለ ህሊናቸው ለራስ ነው እንትን ምንም። ሁለተኛ ደግሞ ከዚህ ከውሃት ጋር በተፈጠረው ጦርነት ህወሓትን በጣም ስለምንጠላ በሚል የተወሰነ ጊዜ ጠቅላይ ሚኒስትሩን ማገዛዙን አጥብቀው የሚደግፉ ሰዎችም እንዳሉ ይታወቃል። እዚህ አካባቢ ያሉ ሰዎች እንዲያውም አሁን ወደ ቀልባቸው እየተመለሱ ነው። ሌላው ግን ጠቅላይ ሚኒስትሩ ያደረጉት ምንድን ነው እንግዲህ በወያኔ ጊዜም የዚህ የስለላው መሪ ስለነበሩኝ በጠናት ነው እነሱ የሚሰሩት። ለምሳሌ አሁን ዲያስፖራው አካባቢ ትዚህ ልንደሆን ልክ ሲጀመር ድልድይን ገንባ ምናምናም ብለው
እኔም ገብቼበት ነበር። ይቅርታ አድርግልኝና ትክክል ነው ገብቼበት
ነው ኦፍኮርስ ሁሉም ሰው
ፍራንክፈርት ድረስ ሄጄ ዘ ሆል ስካንዲኔቪያን ወክዬ እንኳን ደህና መጡ ብያለሁ። ግን የምኮራበት በዚሁ በጀመሩት ከቀጠሉ ድጋፋችን ይቀጥላል ብዬ ነበር። በዚሁ ከቀጠሉ ትንሽ ራሴንም እንደው ላጽናና ብዬ ነው።
ተከክል አይ በጊዜውም የለውጥም ጊዜ ነው ምናምን። ግን አሜሪካ ድረስ ሄደው ያደረጉት ንግግር በጣም እንደዚህ ፐብሊክ ፊገር ሰው የሚያምናቸው ምናምን የሆኑ ሰዎች እንግዲህ ጎንበስ ብለው እግራቸውን ሲስሙ ድረስ ሄደዋል። እዚህም እንግዲህ ፍራንክፈርት ምናምን የሆነውን አንተ አይተዋል። ዊዛውት ሪዘርቬሽን ይሄ ሆ ብሎ የመቀበል ሆ ብሎ የመደገፍ አይነት ነገር አለና እዛውስ ደግሞ በግልጽ የሚታወቁ ዩቲዩበሮች ምናምን በመንግስት ፋይናንስ እየተደረጉ ይሄን በየተደጋጋሚ ጊዜ የሚታረደውን እኮ ሰው ከአሜሪካ ማስ ሹቲንግ ጋር እኮ ኮምፔር የሚያደርጉ እኮ ድንዙዝ አናሊስቶች እኮ ተፈጥረዋል። እሺ አሁን እና ይሄ አገዛዝ ከመጀመሪያው ጀምሮ ሲመጡ የሚሰሩትን ያቃሉ። ዲያስፖራ አካባቢ ሊረብሻቸው የሚችለውን በተቃዋሚ ታፔላ ያለውን ሰው በታትነውታል። ግማሹን በብር ግማሹን በሪሊጂየስ ኤሌመንት ባለው እንትን ይዘው ተበታትነዋል። ስለዚህ አሁን ማረግ የሚፈልጉትን ቢያረጉ እንትን አይሉም። ምንም ሉዝ የሚያረጉት ነገር የለም እንዴ ኖ ሞር ብሎ እኮ ይሄን አገዛዝ ሲደግፍ እኮ እንዴት ኖ ሞር ትላላችሁ? ኖ ሞር ማለት እንዲህ ነው፣ ዲፕሎማቲካሊ በጣም ትክክል አይደለም። ሄድና ቴሌ የሌለው ስራ ነው የሚሰራው። እባካችሁ ስንል እኮ በጣም እንሰደብ ነበር። እናንተ እንዲያውም ጁንታ ናችሁ እንባል ነበር። ስለዚህ የመጨረሻው እኔ የሚመስለኝ ምንድን ነው፣ አንዳንድ የፖለቲካ አረዳዳችን ትንሽ ፖዝ አድርጎ አስቦ እንዴት ነው ምናምን ከሚለው ይልቅ ይህ ሰልፍ ነው በቃ ሆ ብሎ የሚደግፍ ሆ ብሎ የሚቃወም እንትን አለብን እንደ ህብረተሰብ ማለት ነው። ያ ይመስለኛል።
ብዙ ጊዜ የምለው እኔ ስንደግፍም ስንቃወምም በምክንያት ይሁን፣ ለህሊናችንም ጥሩ ነው፣ ለማስረዳትም ጥሩ ነው፣ ለመከራከርም ይጠቅማል። ዝም ብሎ ግን በጥላቻ ስም መለጠፍ ለክርክርም ከአንድ አዋቂ ነኝ ከሚል ሰው ጋር ክርክር ከገጠሙ ገደል ነው የሚከተው። ነጥብ የለም፣ ስድብ በስድብ ብቻ ነው የሚሆነው። ልክ እስክንድርን እብድ ነው የሚሉኝ ሰዎች አሉ። ምንድን ነው እብድ ያልክበት? አንድ ነጥብ ጥራለኝ ስለው እባክትወኝ እሱ እብድ ነው ይላል። አለቀ እኮ። ምንድን ነው እብድ ያልክበት? እባክትወኝ አላለለም። ምክንያቱም ነጥብ የለውም። ግን ያችን ያስጀመረው ማን ነው? ታከለ ኡማ አዲስ አበባ ውስጥ የተወሰኑ ድርጅቶችን ሰብስቦ ገንዘብ ሰጠና ይችን ነገር አስወራ፣ ይሄ ደግሞ አድርባዩ ደግሞ አይ ይሄን ነገር ማለቱ ያዋጣል አለ። ሌላ አንተ ከጠቀስካቸው ነጥቦች ውስጥ ሌሎች ሰዎች ሳናገራቸው የነገሩኝ ነገር ቢኖር አንዳንድ ከእኛ መሀል አንዳንድ አለን ከዚህ በፊት በወያኔ ጊዜ ወያኔን ደግፈው በተለያየ መንገድ መሬትም ቤትም ጥቅምም ያገኙ ነበሩ። ያ ያመለጣቸው ወገኖች ዛሬስ አያመልጠኝም፣ እንዳውም ለውጥ ተጀምሯል በተባለበት ጊዜ ይሄን እንዲያመልጠኝ አልፈልግም፣ ያለፈው አምልጦኛል ብለውም የገቡ አይጠፉም የሚሉ አሉ። ለማንኛውም በመጨረሻ ይሄ ሰላማዊ ሰልፍ በጁላይ 4 ተጠርቷል። ማንም ጠራው ውይይታችን እንዳሳየው ሰብአዊነት ሰው መሆን በቂ ነው። ስዊድኖች ብዙ ያወራዋቸው ስዊድኖች ማመን አልቻሉም። እንዲህ አይነት ነገር በአሁኑ ጊዜ ይሰራል ወይ? ከሩዋንዳ በኋላ አፍሪካ ውስጥ እንዲህ አይነት ይደረጋል ብለን አልገመትንም። በጣም የሚያስቅቅ ነው ያሉኛሉ። እንደውም አሁን ሰኞ ቀጠሮ የቀጠሩኛሉ ይህን ጉዳይ ለመወያየት። በጣም ነው የሚገርማቸው። እንዴት የሰው ልጅ እንዲህ ያደርጋል? እንዴት መንግስት ባለበት ሀገር ይሄ እንዴት ይፈጸማል ያሉኛሉ። ሊሆን አይችልም። እንዴት ፎቶውን ሲያዩ በጣም የተደነቁ አሉና የኢትዮጵያ ሁኔታ በጣም ያንገሸገሻቸው ባለስልጣኖችም አሉ። ስለዚህ በአራት የሚደረገውን ሰላማዊ ሰልፍ አጭር መልእክት ለአድማጭ አስተላልፍና እንለያይ። አላገኝ
ያው እንግዲህ በአራት የሚደረገው ሰላማዊ ሰልፍ በመጀመሪያ ላዘጋጁት ሰዎች በጣም
ክብር አለኝ ነው
እወዳለሁ። እኔም በጣም አዎ
ክብር አለኝ።
ሁለተኛ እንግዲህ አትሊስት እዚህ ያለን ሰዎች በቀላሉ ልናደርግ የምንችለው ነገር እንግዲህ የመጀመሪያ ትንሿ ነገር ሶሊዳሪቲ ማሳየት ነው። ስለዚህ በዛን ቀን ኢቭን ፈቃድም ወስደን ይሁን ምንም ወስደን ይሁን በጣም ብዙ ቁጥር ያለው ሰው ወጥተን አትሊስት ለእነዚህ ለወገኖቻችን ሶሊዳሪቲ ማሳየት መቻል አለበት፣ በትንሹ ማለት በጣም በትንሹ። ይሄ ከኛ የሚጠበቀው በቃ ሰውነን ብለን ሰብአዊ ሰዎች ነን ብለን የምናስብ ከሆነ ከኛ ትንሹ ነገር ምንድን ነው? እዛ ሄደን አጋርነታችን ሶሊዳሪቲ ማሳየት አለብን። ይሄ የመጨረሻው ቀላሉ ነገር ነው።
በጣም አመሰግናለሁ ወንዴ። እኔም በዚህ ሰላማዊ ሰልፍ ላይ ይገኛለሁ። በተለይ የዚች ልጅ ወላሂ ሁለተኛ አማራ አልሆንም ያለችው ስቲል ሰላም ነስቶኛል። እንቅልፍ እንኳን ለመተኛ ስሞክር ፊቷ ይታየኛል። ያ የምትለው በህፃን አንደበቷ የምትናገረው እንቅልፍ ነስቶኛል። በእውነት በጣም ሰላም ነስቶኛል። አትሊስት ለእሷ እንትን እወጣለሁ ሌላው ቢቀር እና በሰላም ያገናኘን። መልካም እድል እንመኛለን። ሰላም ጤና ይስጥልን።
እሺ፣ አመሰግናለሁ በጣም ሰላም።
አድማጮቻችን እንግዲህ የዛሬው እንግዳችን ከኢትዮጵያ የሞከርነው የተስማማነው ከዶክተር ደሳለኝ ጫኔ ጋር ነበር እሳቸው በስልክ አለመሳካት ምክንያት ሊቀርቡልን አልቻሉም። እንግዲህ በዚህ የዛሬው ፕሮግራማችን ላንድ ወር ግዚያ ሀሊ ኢትዮጵያ ድምጽ ሬዲዮ በራስ ምክንያት የሚዘጋ መሆኑን እየገለጽን ከአንድ ወር በኋላ ኦገስት ላይ በምንጀምረው ፕሮግራም እስከምንገናኝ ድረስ መልካም የረፍት ጊዜ ይሁንላችሁ እያልን እንሰናበታችኋለን። ጤና ይስጥልን።
Sasa 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 sas